በስቱቀም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። እናስጥልን አድማጮችን ይህ የምትደምጡት በስቱቀም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያ ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ምን በደልኩኝ በማለት ሰውን አለም የሚያሞኝ ኢምን በሆድ ይዞ መታረቅ ይቅር ታርጉ ያሉ መራቀቅ አጉል ነው ከንቱ መበሻሸት።
ይቅርታ መጠየቅና ይቅርታ ማድረግ ከልብ ሲሆንና በሰሩት ሥራ ከልብ ተጸጽቶ የተደረገ ሲሆን እጅግ ወርቅና ማለፊያ የሆነ የሰው ልጅ ተግባር ነው። ይቅርታ ለመጠየቅም ሆነ ይቅርታ ለማድረግ ትልቅነትን ይጠይቃል። ይቅርታ የፈጣሪ ነውና ፈጣሪያችን ሰው በመሆናችንና ከስጋና ከደም የተሰራን በመሆናችን ለምናጠፋው ጥፋት ሁሉ ስንጸጸትና ከልባችን ይቅርታ ስንጠይቀው ሁልጊዜም ይቅርታ ያደርግልናልና የሰው ልጅም የበደለውን ወገኑን ጸጸት ተሰምቶት ከልቡ ይቅርታ ሲጠይቅ ይቅርታ ማድረግ ተገቢም ጠቃሚም ነው። ቂም በቀልና ጥላቻ ከጉዳት በስተቀር ምንም ጥቅም የለውም። ቂም በቀልና ጥላቻ በሆዱ ያረገዘ ሰው ሰላም የለውም። ሰላም የሌለው ሰው ደግሞ ምን ጊዜም ቢሆን ከሐሳብና ከብስጭት ብዛት ጤንነቱም የተሟላ አይሆንምና በሰው ልጆች መካከል አለመግባባት ሲፈጠር ከልብ ይቅርታ ተባብሎ በሰላም በፍቅር በአንድነት አብሮ መኖርን የሚያክል ምንም ነገር የለም። ሆኖም ግን ይቅርታ ጠያቂውም ሆነ ይቅርታ አድራጊው በተለይም ይቅርታ ጠያቂው ይቅርታ የሚጠይቀው በሰራው ሥራ ተጸጽቶና ወደፊትም እንደዚህ አይነት ሥራ እንደማይሰራ ለራሱምና ለይቅርታ ሰጪውም በሚገባ አስረድቶ መሆን አለበት። ነፍሱን ይማረውና የሙዚቃው ንጉስ ክቡር ዶክተር ጥላሁን ገሰሰ ስለ ይቅርታ ሲያቀነቅን ይቅርታ ምንድነው ካልተስተካከለ እሾሃ መከላ ሆዲያ በቀለ ሰው ይቅርታ ቢለኝ ምንም የለውዋጋ በልቡ ጎዝጉዞ አጋምና ቀጋ ቀጋ ቂምን በሆድ ይዞ መታረቅ ይቅርታ አድርጉ ይያሉ መራቀቅ አጉል ነው ከንቱ መመጻደቅ ብሎ ነበር። የከፋ ወንጀል ሰርቶ ከአንገት በላይ ለይስሙላ ይቅርታ መጠየቅ የተበደለውን ለማናደድና ማሾፊያ ለማድረግ ካልሆነ በስተቀር የልብ ይቅርታን አገኝቶ ፍቅርንና በሰላም ባንድነት ለመኖር ለሚደረግ ሙከራ አይረዳም። ሰው ይቅርታ መጠየቅ ያለበት ጥፋቱን ሲያምንና ጸጸት ተሰምቶት ህይወቱስ ካለች ድረስ ይህንን የመሰለ አጸያፊ ወንጀል ወደፊት እንደማይሰራ ሲወስን ብቻ ነው። ሆኖም ግን ጥፋቱን በሌላ ያላከከ ራሱን ነጻ ለማውጣት የሚሞክር ሰው ሺህ ጊዜ ይቅርታ ቢጠይቅ ይህንን የመሰለ ጥፋት በድጋሚ ላለመስራት የሚያግደው ምንም ነገር አይኖርም። አሁንም ያንኑ ጥፋት ሲሰራ በሌሎች ምናልባትም በህይወት በሌሉ ሰዎች ላይ በማላከክ ራሱን ነጻ ለማውጣት መሞከሩ አይቀርምና ኢትዮጵያ ሀገራችን ከቅርብ ጊዜ ወዲህ በዶክተር አብይ የጀመረችው የፍቅርና ያንድነት ብሎም የመደመር ጉዞ ህዝቧን አቀራርቦ ሰላም በመፍጠር ታላቅ የነበረውን ህዝባችንንና ሀገራችንን ወደ ነበሩበት ታላቅነት ይመልሳል የሚል ተስፋ በሁላችንም ላይ አድሮ ይህንኑ የተስፋ ጉዞአችንን ጀምረናል። በዚህ መሰረት በስግብግብና በኔ ከመጥኩ ሰርዶይብ ቀልባይ መሪዎችና የራሳቸውን ዘውድ በየቂሳቸው ይዘው በሚዞሩ ግለኞችና ዘረኞች ምክንያት ተከፋፍሎ እርስ በእርሱ እንዲጨራረስ ድግስ ተደግሶለት የነበረው ህዝባችን ከዚያ ደጋ ለጊዜውም ቢሆን ድኖ የሰላምና የፍቅር ያንድነት ጉዞን እየወደቀም እየተነሳም ታይዞታል። ታዲያ ይህን የህዝባችንን የሰላም የፍቅርና የአንድነት መራብ የተገነዘቡና ለራሳቸው የግል ጥቅም ሊጠቀሙበት የሚሞክሩ የቀንጅቦች ይህን የህዝባችንን ለሰላም ለፍቅርና ለአንድነት ያለውን ፍላጎት ይቅርታን እንደመቀለጃ በመውሰድ ሊያላግጡብን ይፈልጋሉ። ሐረርና ጅጅጋ የሚኖሩ የሶማሌና የሌላም ብሔር ተወላጆችን ሰብስቦ ይሄንን ሽርጣም ይያለ ያንቋሽሽና ይሰድብህ የነበረውን ትምክተኛ አማራ መበቀያ ጊዜው አሁን ነው በማለት የሶማሌ ወገኖቻችንን በአማራው ላይ በማስነሳት የአማራን ህዝብ ያስጨፈጨፈው ታምራት ላይ ነው ዛሬ በይቅርታ ስም አይኑን በጨው ታጥቦ ያ ያደረገው በደል ምንም ሳይጸጸተው እንደ ንጹህ ሰው ከህዝብ ልቀላቀል ሲል የይቅርታ ትርጉሙ ይጠፋብናል። ይኸው ሰው በላ የሆነ ፍጡር እሱ ራሱ ነፍጠኛነትን በጋራ እንታገላለን የሚል አማራን ለማሽማቀቅ የተጻፈ ባነር ለጥፎ በመራው በባህር ዳሩ በ1984 ስብሰባ ላይ ነፍጠኞች በእኛ ስም የአማራውን ህዝብ ስም እየጠሩ በስማችን ጦር እየላኩ ሌሎችን ብሔሮችና ህዝቦች ሲያቃጥሉና ሲያርዱ ኖረዋል ከማለትም በላይ በዚሁ ስብሰባ ላይ ሌላ ቦታ የሚኖሩት የአማራ ወገኖቻችንስ ከዚህ ስብሰባ ላይ ለምን አይወከሉም ብሎ ከስብሰባው ተሳታፊዎች አንዱ ጥያቄ ሲያቀርብለት አቶ ታምራይ ላይኔ የመለሰው መልስ እነሱማ ወራሪዎችና ጨፍጫፊዎች ናቸው የሚል ነበር። ከላይ ለማስረዳት እንደሞከርኩት የሰው ልጆች ስለሆን እና ከስጋና ከደም የተሰራን በመሆናችን ኃጢአትና ወንጀል መስራታችን አይቀርም። ሆኖም ግን ለሰራናቸው ኃጢአቶችና ወንጀሎች ከልብ ተጸጽተን ይቅርታ ከጠየቅን ይቅርታ ከፈጣሪም እንዲሁም ከበደልናቸውና ወንጀል ከሰራንባቸው ወገኖቻችንም ሊደረግልን ይችላል። ሆኖም ግን የሰራነውን ወንጀልና ኃጢአት ሳይጸጽተን ጭራሽ በሌላ ሰው የምናሳብብ ከሆነና በተለይም የሞትና የተቀበረ ሰይጣን የሰይጣን ቁራጭ እየተቀሰን እሱ ነው ወንጀሉንና ኃጢአቱን ያሰራን ማለት ለሰራነው ወንጀል ምንም ጸጸት አላደረብንም ማለት ነው። አሁንም በፊት ወንጀልና ኃጢአት እንድንሰራ ያዘዘንን ሰይጣን አይነት ተመሳሳይ ሰይጣን ቢመጣ ወንጀሉንና ኃጢአቱን እንደግመዋለን ማለት ነው። አቶ መለስን ባያክሉም የሳቸውን ተንኮል የተላበሱ ትናንሽ መለሳዊ ሰይጣኖች በወያኔ ውስጥ አሁንም ተሰግስገው አሉና እነዚህ መለሳዊ ሰይጣኖች ተመልሰው ስልጣን ቢይዙ ያቶ ታምራት ወንጀልና የሰይጣን ሥራ የማይደገምበት ምንም ማረጋገጫ የለንምና አቶ ታምራት ላይኔ ምንም አይነት የህሊና ጸጸት የሌላቸው ለመሆኑ አንዱ ሌላው ማስረጃ ብፁዕ ወቅዱስ አቡነ መርቀሪዮስን በመለስ ትእዛዝ በደብዳቤ በጭነት መኪና አስጭኘ በጠረፍ ከኢትዮጵያ እንዲሰደዱ አስደርጋቸዋለሁ ብሎ አቡኑን አሁን ይቅርታ ጠይቄያለሁ ብሎ ልክ እንደ ጀግና ተኮፍሶና ደረቱን ነፍቶ ከአቡኑ ጋር ፎቶ ከመነሳ ምን ነው ስንት አመት ሙሉ አቡኑ ከሚመሩት ህዝባቸውና አምላክ እንዲጠብቁት ካዘዛቸው አገር ቤት ከሚኖረው ምእመናቸው ተለይተው በስደት አሜሪካ ሲኖሩ በስደት በኖሩበት ቦታ ሄዶ አባታችን ሆይ ይቅር ይበሉኝ አጥፍቻለሁ አላለ? አቶ ታምራት እኮ እዚያው አሜሪካ ነው ይህንን አመት ሙሉ የኖረው። አቶ ታምራት ዛሬ አቡኑን ይቅርታ የሚጠይቀው የፈጸመው ወንጀል ጸጥቶት ሳይሆን አቡኑ በመንበራቸው ላይ ተመልሰው ስለተቀመጡና ጊዜው ስለተቀየረ ነው። ይሄ ደግሞ የልክስክስ አድርባይ ተግባር ነው። ይህን ስል አትፍረድ ይፈረድብሃል የሚሉኝ እንደሚኖሩ ይገባኛል። ሆኖም ግን ምንም የኢትዮጵያ ድምጽ ሬዲዮ የዶክተር አብይን የሰላም ያንድነትና የፍቅር መደመር ከሁሉም ቀድሞ የተቀበለው ቢሆንምና አሁንም ወደፊትም ግንባር ቀደም ሆኖ ይሄንን አቋሙን እስካልቀየረ ድረስ ከዶክተር አብይ ጋር የሚቆም ቢሆንም የታምራት ላይኔንና የአብዲ አሌን አይነት የቀን ጅብቻ ሳይሆን የሰይጣን ቁራጮች ጥፋቱ የራሴ ነው ብለው ተጸጽተው ይቅርታን በተገቢው ካልጠየቁ በስተቀር በምንም ተአምር ለመቀበልና ከእነርሱ አይነት ጋር ለመደመር ህሊናችን አይፈቅድልንም። ከሁሉ በላይ ሊታሰብበት የሚገባው እንደ ታምራት ላይኔና እንደ አብዲ አሊ ያሉትን ገዳዮችና ዘራፎች በይቅርታ ስም ወንጀላቸው በህግ ሳይታይ የተበደለ ሳይካስ በደፈናው ከህዝብ ጋር እንዲደመሩ ማድረግ ሁለት አደጋዎችን እናይበታለን። የመጀመሪያውና ዋናው ለታዳጊው ትውልድ ከስልጣን ላይ ሆነህ ምንም አይነት ወንጀልና ግድያ ብትፈጽምም ካንገት በላይም ቢሆን ይቅርታ ከጠየቅ ጥፋቴ ይሰረዝልሃል የሚለውን ትምህርት ማስተማር ሲሆን፣ ሁለተኛውና ከዚሁ ጋር ተያይዞ የሚመጣው በአገራችን እንዲጠነክር የምንፈልገው የህግ የበላይነት ጉዳይ ነው። ያንድ አገር ህዝብ የዲሞክራሲ ጥንካሬ ማረጋገጫው የህግ የበላይነት መከበርና ማንንም ይሁን ማንንም ከህግ የበላይነት የማያመልጥ መሆኑ እና ማንኛውም ሰው ለሰራው ጥፋት በህጋዊ መንገድ ተገቢው ቅጣትና እርማት እንደሚደርስበት መረዳቱ ነው። ይቅርታም እኮ ቢሆን በህጉ መሰረት መሆን አለበት። በድጋሜ ውድ አድማጮቻችንን ጤና ይስጥልን እያልን እንግዲህ በዛሬው ፕሮግራማችን የተለያዩ አርስቶችን እንዳሳለን። እዚህ ስቱዲዮ ውስጥ እኔ ግሩምና ዘውዱ አለን። በቅድሚያ በዛሬው ፕሮግራማችን ለአድማጮቻችን ለመግለጽ ያህል የቴዲ አፍሮን ቲኬት በተመለከተ ዛሬ የመጨረሻው የውድድር ቲኬት የሚሰጥበት ቀን ነው። ዛሬ አንድ አድማጭ
የሚሰጥበት በነፃ ነው።
አይ ጥያቄ መልሰው ነው እንጂ ዘውዱ ጥያቄዎቹን እንግዲህ ይዟል እንደገባኝ ከሆነ ካልተሳሳትኩ አይደለም እንዴ ዘውዱ? እና ጥያቄውን እንወረውራለን። ይሄን ጥያቄ ለመለሰ የመጨረሻውን እንግዲህ አንድ ቲኬት ባለፈው ሳምንት ሁለት ሰዎች ናቸው መሰለኝ ዛሬ አንዱ ይቀበላል። እንግዲህ ጥያቄውን ከመለሰ ነው አንዱ ወይም አንዷ ይሄንን ለአድማጮች በቅድሚያ እንነግራለን።
500 ብር ያደናሉ ማለት ነው
ባይሆን እንግዲህ ጎበዝ ይሆንና በዚህ የሚካፈል 500 ብር ያደም ፕሮግራሙን ያደናል ማለት ነው። ሌላ በዛሬው ፕሮግራማችን አቶ ነአምን ዘለቀ የአርበኞች ግንቦት 7 የከፍተኛ አመራር አባልና የውጭ ዘርፉ ዋና ኃላፊ ጋራ ውይይት አድርገናል። በሌሊት ስለሆነ ራዲዮናችን ይሄን ነገር ከቆም ነገር ወስዶ የሚናገሩት በጣም ወሳኝ መሆኑን ስለተገባ ስለተረዳን በተለይ ለኢትዮጵያኖች እዚህ አካባቢና ባለም ዙሪያ ያሉ የአርበኞች ግንቦት ሰባት አባላትና ደጋፊዎች የሚናገሩት ወሳኝ መሆኑን ስለተረዳን ቀርተናቸዋል እና ያንን ከዜና በኋላ እናሰማቸዋለን። ከሚገልጹት አንዱ ወይንም ደግሞ ግልጽ ከሚያድርጉት አንዱ አርበኞች ግንቦት ሰባት ኢትዮጵያ ውስጥ ሲገባ ምንድነው የሚሰራው? የሰላማዊ ትግሉን ሲጀምር እንዴት አድርጎ ነው ወደ ፓርቲ ቀየራል? ነው ወይስ በንቅናቄው ነው የሚከተለው? ምንድነው እሱ የፓርቲው ህገ መተዳደሪያ ህግ ይወጣል ወዘተ ወዘተ የሚሉ ጥያቄዎች ነው። ምን አይነት ፓርቲ ይሆናል? ከነማን ጋር ይሰራል የሚለውን ጥያቄ ይመልሳሉ። ራሱ የፓርቲው ስም ምን ይባላል? ምን አይነት የሪዮት አለም ያካሂዳል? እነዚህን እንግዲህ በግልጽ የሚመልሱበት ጊዜ ነው። ይሄንን በቅድሚያ ኢትዮጵያ ድምጽ ሬዲዮ ይሄንን አገኝቶ ለአድማጮቹ በቀጥታ እንዲሰሙት ያደርጋል። ከዜና በኋላ ተብቁን። ከዚያ በመለስ አንድ መልእክት አለ። የብፁህ አባታችን ይመጣሉ ከአዲስ አበባ ሰኞ ተብሏል።
አቡነ ኤልያስ
ይመጣሉና በ17 ሰዓት መስሎኛል በመዳንያም ቤተክርስቲያን እንድትገኙ ምእመናን ተጠርታችኋል ይላል። እንደውም ይሄን ነገር ሲናግሩኝ በዛውም ዲስከስ ያደርግ ነው እንዴ? ለምን እንደ ከድል ነው የሚመጡት አይደለም እንዴ? ቤተክርስቲያኒቷ ድል አርጋለች፣ አን ወደ አንድ ሆናለች። ኢትዮጵያኖች ደግሞ ሙስሊሙም ክርስቲያኑም አብረው ነው። አዎ እንደውም አቡነ መርቀሪዎስ ወደ ኢትዮጵያ ሲገቡ የእስልምና ሃይማኖት ተከታዩ መሪዎቹ፣ የኦርቶዶክሱ፣ የካቶሊኩ፣ የፕሮቴስታንቱ በሙሉ ነው ሄዶ እንትን ያለው።
አዎ ሚሊኒየም አዳራሽ ራሱ ልዩ ዝግጅት ነበር።
ትክክል። ስለዚህ ምንድነው ያልኩት እኔም እንዴ ለምንድነው ኤርፖርት ሰው ሄዶ የማይቀበላቸው? የሚችል ሰው ቢገኝ ከድል ነው የሚመለሱት ብዬ አይ እዛም የሚፈልግ ካለ መሄድ ይችላል እኛም እንሄዳለን ብሏል። እና ይሄን በተመለከተ አጭር መልእክት ይኖረናል ከመድኃኔዓለም ቤተክርስቲያን ያስተዳደር ኃላፊዎች። ዜና እንደተለመደ ይኖራል እንዴ? እንግዲህ ዜና አለን። ሌላም ደግሞ አንድ እህታችን የላከችው ግጥም አለ ይመስላል።
ግጥም አለ
እሱንም እናሰማቸዋለን። እንግዲህ የኢትዮጵያ አዲስ አመት እና የኢትዮጵያ ድምጽ ሬዲዮ 25ኛ አመት በትልቅ ዝግጅት ላይ ነው ያለው። እሱን በተመለከተ እንግዲህ በተደጋጋሚ ተናግረናል። ትልልቅ እንግዶች ነው የሚመጡት። የተከበሩ ክብርት ወይዘሮ አና ጎሜዝ የክብር እንግዳ ናቸው። የስዊድን የከፍተኛ ትምህርት ሚኒስቴርና የከፍተኛ ትምህርትና የምርምር ሚኒስቴሯ ይመጣሉ። ከኢትዮጵያ እንዳልነው እስክንድርና ተመስገን ደሳለኝ እንዲሁም ሌሎች እንግዶች ይኖሩናል። ከስዊድን የፓርላማ አባሎች፣ ሚኒስትሮች፣ ሌሎችም ይኖራሉ። ያን በተመለከተ ኢትዮጵያኖች በአንድ ላይ ዘንድሮ እንዲያከብሩት ሙከራ ተጀምሯል። ውጤቱን እንግዲህ ወደፊት እናያለን። ይሄ ማለት ከኢትዮጵያ ኤምባሲ ጋራ አንዳንድ ውይይቶች ጀምረናል። እና በሁለቱም በኩል ጥሩ አመለካከት አለ። ግን ዝርዝሮቹ ላይ ገና አልተነጋገርንም። በኔ እምነት ፍላጎቱ ስላለ ዝርዝሮቹ ላይ እንኳን ምናልባት ስምምነት ባይደረስ ሁለቱም ምናልባት በሁለቱም ቦታ እንኳን ቢዘጋጅ እንዲረዳዱ ነገር የሚል ነው የገባኝ። እና ለማንኛውም ዘንድሮ ለየት ባለ ሁኔታ ኢትዮጵያዊው ሐሳብ ሳይገባው በጋራ ባንድነት እንዲያከብር ሙከራ ተጀምሯል። ይሄንን እንግዲህ በዚህ ሳምንት ውስጥ እናቀዋለን ምን አይነት ስምምነት እንደተደረሰ። አድማጮቻችን እንግዲህ ይሄን ዝግጅት በተመለከተ በሐሳብ በቁሳቁስ በምንድን ነው ሊያን ባለው ኢኮኖሚ ነው የሚባለው በሐሳብ በኢኮኖሚ በጉልበት በማንኛውም ነገር እርዳታም ሆነ አሳሰብ ወይንም ደግሞ አመለካከት አለ ለምትሉ ሬዲዮኑ በሚስካሄድበት ሰዓት በ0819100 ወይንም ከሬዲዮ ውጪ በስልክ ቁጥራችን እየደወላችሁ እኔም ግሩም ዘውዱም መብራቱም ጋር እየደወላችሁ አሳባችሁን ልትረዱ የምትችሉትን ወይም ማንኛውም ነገር ልንወያይ እንችላለን። እንግዲህ ጥያቄዎቹ በጥያቄዎቹ እንጀምር ወይስ ትንሽ ሙዚቃ እናሰማቸውና ጥያቄዎቹን ይዘጋጁበት
እናርግ ዘውዱ ከተዘጋጀ ከጥያቄውን እንጀምራለን አድማጮች ሰፊ ጊዜ እንዲያገኙ ማለት
በጣም ጥሩ
ካልተዘጋጀ ግን ሙዚቃ
ብታረግና አድማጮችም ወረቀትና ስክሪፕቱ አምጡ ጥያቄውን እንትን ብናደርግ አድማጮቻችን ወረቀትና ስክሪፕቱ አዘጋጁ ጥያቄውን ዘውዱ አሁን ይወረውርላችኋል መልስ የምትሰጡት በ08 19 10 00
ጤና ይስጥልኝ የኢትዮጵያ ድምጽ ሬዲዮ ተከታታዮች። እንግዲህ ሳምንት በነበረን ቆይታ ሁለት የቴዲ አፍሮ ኮንሰርት መግቢያ ትኬቶችን በእጣ ወደናንተ አድርሰናል። ጥያቄ የመለሱ ሰዎች በርከት ያሉ ስለነበሩ ተመሳሳይ ስለሆነ መልሱና በእጣ ለይተን ሁለት ሰዎች አው ብዙም ጠንካራ አይደለም ያው ቴዲ አፍሮ በሙዚቃ ህይወቱ ላይ ስንት አልበሞች አውጥቷል ነው የሙዚቃ ከጀመረ ወዲህ እና የሙዚቃዎቹ የአልበሞቹስ መጠሪያ ምን ነበር የሚል ነበር። በርካታ አድማጮቻችን በስልክ መስመራችን ላይ ተገኝተው ተሳትፎ አድርገዋል እና ከተሳተፉት ውስጥ ትክክለኛው መልስ ያገኙ አራት ሰዎች ነበሩና የነበረን ትኬት ደግሞ ሁለት ነበር። ባለፈው ሳምንት ሁለቱን በጣ ሁለቱ ድለኞች ወስደዋል። አዎ እና ዛሬ ደግሞ አንድ ትኬት ነው የሚኖረንና ለምን ጥያቄውን ቀለል አድርገውም የሚል ሐሳብ ተነሳ። ብዙ ሰዎች እንዲሳተፉ
ብዙዎች እንደሚመለሱ ካወሩ ግልጽ ነው ግን ያው በጣ ይለያል።
አዎ በጣ ይለያል ድለኛው ነው ወስደዋል ማለት ነው። እንግዲህ በቅርቡ ቴዲ አፍሮ በሚሊኒየም አዳራሽ ተገኝቶ ለአድናቂዎቹ አንድ ሙዚቃ ተጫውቷል። ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በተገኙበት ማለት ነው። ያ ሙዚቃ ምን ነበር የሚል ጥያቄ ነው። እና በስልክ መስመራችን 0819100 ላይ የደወላችሁ ቀጥታ ከዚህ ሰዓት ጀምሮ መሳተፍ ትችላላችሁ። አዎ
አሁን ወደ ግጥም አለ
ማለት ነው። መስከረም በቀለ አናት ስለ ኢንጂነር ስመኘው የገጠመችው ነው። አዎ
እሱን ሰምተን እንመለሳለን።
የእናቴ ውሽሞች ትዳርሽን ወደን ልጆችሽ በሙሉ በአራቱም አቅጣጫ የትም ዓለም ያሉ ዘፍነን ነበር። ብሮ ሸዋይ ኢትዮጵያ ለመጂ ከጸብ ከጥላቻ ፍቅርን ወደጂ ብሮ ሸዋይ እኛም ወደነዋል መጠሪያ እንዲሆነን አባት አድርገነዋል። ይኸው ለመስክር ለማልናው ድማሽ ጋራሽን ተረሩ ዳግም ላይ ደፈር የግብሽ አጥሩ ልጆችሽ ከብቶችሽ ሀብት ያልሽው ሁሉ ቸሩ ለዋደሩ አብይ መፈክሩ ፍቅር ነው ይያሉ ሲዘምሩ አብይ መፈክሩ ፍቅር ነው ይያሉ ሲዘምሩ ግናንቺ ተገኘሽ ውሽማሽን አቅፈሽ ፍቅር የማይገባው ገዳይ ሲደልልሽ ጨለማውን ለምዶት በቀን የሚደፍርሽ ይኸው ከጉያሽ ተኝቶ ወዳይ ዘመድ መስሎ የበቀለን ዋርካ ከስሩ መንግሎ የቤቱን ምሰሶ ከስሩ ፈንቅሎ ልጅሽን ነጠቀሽ ባደባባይ ገሎ በጠራራ ፀሐይ ከጉያሽ ተኝቶ ወዳይ ዘመድ መስሎ አንቺ መከረኛ ሀዘን የማያጣሽ ንገሪኝ እናቴ እስኪ ልጠይቅሽ ምን ብለሽ ነገርሽው ለዚያ የዋህዋልሽ ንገሪኝ ማማ እስኪ ልጠይቅሽ ምን ላይ ሰጠሽው አባይ ሲጠይቅሽ አልሹ ይሁን አይመጣም ከእንግዲህ በቃ አጠብቀው ከሞት ጋር ተዛምዶ ሳልሰናበተው ወድቆ አገኘሁት ወገን እንደሌለው እናት እንደሌለው ምኞቴን ሳልሰማው ወዳጅሽ ነኝ ብሎ ቀኝ እጄን ቆረጠው። እንግዲህ አደራ አባዬ ሁሉ አባት ስመኝ ቢቀርም ቃሉን ተበቀለት ስመኝ ቢቀርም ህልሙን አሳካለት ተገደብ በፍቅር ነፍሱ እንድታርፍበት መጠሪያ እንድትሆነው የዘላለም ሐውልት እኔም መቀነቴ ጠብቆ ዳግም ላይፈታ ለበደልኩት በደል ጠይቄ ይቅርታ ፈለመዋለሁ ያን ክፉ ጠላቴን እስከ ደም ጠብታ ትላለች ማማ ትላለች ኢትዮጵያ በቁጭት ተሞልታ ፈለመዋለሁ ያን ክፉ ጠላቴን እስከ ደም ጠብታ ትላለች ማማ ትላለች ኢትዮጵያ በቁጭት ተሞልታ። መታሰቢያነቱ ለኢንጂነር ስመኝ በቀለ ይሁንልኝ።
Thank you. የተከደኑ አይኖቹን ገለጥ አድርጎ ፍቱ የቆፉትን መንኩስ ያየና ሰብለ አለ ጣር በሚጎትተው ድምጽ
ዜና ለሙዚቃ አፍቃሪዎች በሙሉ ለረጅም ጊዜ ሲጠበቅ የነበረው አንጋፋው ቴዲ አፍሮ በአቡጊዳ ባንድ በመታጀብ ኢትዮጵያ ወደ ፍቅር የተሰኘውን ኮንሰርት በስቶክሆልም ከተማ ሊያቀርብላችሁ ተዘጋጅቷል። ቀን ቅዳሜ ኦገስት 11 2018 ዓመተ ምህረት ሰዓት ከ12 ሰዓት ጀምሮ እስከ ሌሊቱ 3 ሰዓት ድረስ ቦታ አኔክስስ ግሎባል አሬና ቶናልባና ግሎባል። የመግቢያ ትኬቶን www.axs.com ገብተው በመግዛት ካሁኑ ቦታውን ያረጋግጡ። ለበለጠ መረጃ በድረገጻችን www.salam.se በመግባት ያገኛሉ። አዘጋጅ ሰላም።
ሰዎች በመከታተል ላይ ያላችሁት ከዚህ ከስቶኮልም ይተላለፈውን የኢትዮጵያ ድምጽ ሬዲዮ ነው። አሁን በማስከተል ቀደም ብለን በመግቢያችን እንደተናገርነው በቀጣይ ሳምንት እዚህ ስቶኮልም ይደረገውን የቴዲ አፍሮ ኮንሰርት በማስመልከት አዘጋጁን መስመር ላይ ቀርበናል እናናገራለን።
ሰላም ጠናስልኝ አቶ ተሾመ።
ጠናስልኝ አህመድ።
ሰላም ነው?
ሁሉ ነገር ሰላም ነው።
እንዴት ነው ዝግጅታችሁ? በምን አይነት ሁኔታ እየተካሄደ ነው?
እንግዲህ እኛ ዝግጅት ሁሉ ነገር ጨርሰን አሁን ቴዲን በመጠበቅ ላይ ብቻ ነው ያለነው። የሚያስፈልጉት ዝግጅቶች ቀደም ብለን የተዘጋጀንበት ስለሆነ ሁሉም ነገር ተዘጋጅተናል። አሁን የምንጠብቀው ቴዲን ብቻ ነው ሰሞኑን ወደዚህ ስለሚገባ ወደ ስቶኮል።
ቴዲንና አድማጮቹን ነው ማለት ነው?
መጀመሪያ ቴዲን ከዛ በኋላ አድማጮች ይሆን እንግዲህ።
እስቲ ስለናንተ ነገረኝ። ሰላም የመጀመሪያ ጊዜው አይደለም ቴዲንም ሆነ ሌሎች ኮንሰርቶች ሲያዘጋጅ? ከዚህ በፊት ብዙ ኮንሰርቶች አዘጋጅቷል። በተለይ ከሶስተኛው ዓለም ታዋቂ የሆኑትን አርቲስቶች ያመጣል። እንዴት ነው ይሄ ሊሆን የቻለው? አጠር አድርገ እስቲ።
እንግዲህ ያው በአጠር ባለ መንገድ ለመናገር ያህል ሰላም ከ20 ዓመት በፊት 1997 የአውሮፓውያን አቆጣጠር እኔ መሰረትኩት ድርጅት ነው። ሶስት አይነት አካባቢዎች ላይ ነው የሚሰራው ሰላም። አንደኛው ከአፍሪካ፣ ላቲን አሜሪካ፣ ካሪቢያን አካባቢ ያሉ የታወቁ ምርጥ አርቲስቶችን ለስዊድን ህብረተሰብ ማስተዋወቅና ማሳየት ሲሆን ያንን የምናደርገው ፌስቲቫል በማዘጋጀት ኮንሰርት፣ ትልልቅ ኮንሰርቶች በማዘጋጀት እና ቱር በማድረግ ነው። ይሄ አንደኛው ፓርት ነው የሰላም። ሁለተኛው ደግሞ ልክ ከውጭ ወደ ስዊድን እንደምናመጣው ሁሉ ከስዊድን ያሉ አርቲስቶችን ደግሞ ወደ ተለያዩ አህጉሮች አፍሪካ፣ ላቲን አሜሪካ፣ ኤሽያ ውስጥ ድረስ በመውሰድ የስዊድንንም አርቲስቶች ወደዛ የማሳየት ጉዳይ አለ። ሶስተኛው የምንሰራበት አካባቢ ከስዊድን መንግስት የአንድ ትልቅ የረጂ ድርጅት ወይም ሲዳ በተባለው ድርጅት መሰረት አብረን በመሆን እንደዚህ ታዳጊ የሚባሉ ሀገሮች ውስጥ በተለይ አፍሪካ ውስጥ የካልቸር ሴክተሩና የባህል ሴክተራቸውን ለመርዳት በተለያየ መንገድ የምንሰራቸው አንዳንድ ስራዎች ናቸው። ለዛም ከስዊድን ውጪ አንድ ትልቅ የቅርንጫፍ ኢትዮጵያ ውስጥ መክፈት ያንን ለአፍሪካ በተለያየ ሀገሮች ለሚሆኑ ስራዎች እንዲያመቸን ብለን ትልልቅ ስራዎች እየሰራን ነው። እንግዲህ አጠር አድርገህ ስላልከኝ ይሄ ነው የሚመስለው ስራችን።
እንግዲህ የት ነው ኮንሰርቱ አሁን የቴዲ የሚደረገው?
የቴዲ ለመጀመሪያ ጊዜ ነው ባይ ዘ ወይ እንትን ግሉበን ሶስት የተለያዩ አዳራሾች አሉ። አንደኛው ትልቁ ግሉበን፣ ሌላ ሆቨት እና አኔክሰት የሚባሉ ነው። አሁን ይሄን አኔክሰት የሚባለው አዳራሽ ውስጥ ነው የምንሰራው። ከአፍሪካ ውስጥ ከሚመጡ ትልቅ አርቲስቶች ለመጀመሪያ ጊዜ ነው አንድ የአፍሪካ ትልቅ አርቲስት እዛ አይነት አዳራሽ ውስጥ የሚሰራው እና ይሄ ለእኛም በጣም የሚያኮራን ጉዳይ ነው። እና ቴዲ የሚሰራው አኔክሰት የተባለው ግሎበን አካባቢ ነው።
ምን ያህል ሰው ይችላል የአኔክሰት?
በጣም ብዙ ሺህ ሰው ይዛል። ከ3000 ሰው ይዛል በላይ የሚይዝ አዳራሽ ነው። እንደው እና በእናንተም እንደተገለጠው ያ ነው፣ እዛ ቦታ ነው የምናደርገው።
ምን ያህል ሰው ጠብቃላችሁ?
እንግዲህ ሰው ለመጠበቅ በጣም አስቸጋሪ እንትን ነው። እኛ በጣም ብዙ ሰው እንጠብቃለን። ምክንያቱም ቴሌ እንደሚታወቀው በአሁኑ ሰዓት ለየት ያለ ሰመና በጣም ትልቅ አርቲስትና ድንቅ አርቲስት ስለሆነ በጣም ብዙ ሰው ይመጣል ብለን እንጠብቃለን። ግን ይህን ያህል ነው ብለው ለማለት ያስቸግራል። ግን ከዚህ በፊት ለአስራ አምስት ዓመት በፊት ነው እኛ መጀመሪያ ጊዜ ያስመጣ ነው። ከዛ በኋላ ብዙ ጊዜ መጥቷል ቴዲ። ግን ያሁሉ ልዩ ነው። በጣም የተለየ ሰው ነው የምንጠብቀው።
እንግዲህ ቴዲም አዲሱን አልቡሙን የሚያሳይበት የሚያሰማበት መሰለኝ እና መልካም ምኞት እንመኝላችኋለን። እንግዲህ ቴዲንም ምናልባት እድል ገጥሞን የኢትዮጵያ ድምፅ ሬዲዮ ለማቅረብ እንሞክራለን፣ በእናንተ እርዳታ ከተሳካልን። ለማንኛውም እንግዲህ መልካም እድል በድጋሚ እንመኛለን።
አንድ በጣም ኢምፖርታንት ነገር አለ፣ እሱን እድል ብትሰጠኝ። አንደኛ ኢንፎርሜሽን አለ፣ አንዳንዴ ሰዎች ይጠይቁን። ይሄ ቁጭ ብሎ የሚታይበት ዝግጅት አይደለም። ይሄን በጣም ሰው እንዲያውቅልን እንፈልጋለን። የቆም ተቆሞ እየተደነሰ የሚሆን የዳንስ እና የኮንሰርት እንትን ነው። ይሄን ሌላው ደግሞ አዳራሽ ውስጥ ሁለት መሰለፊያ ቦታዎች አሉ ሲመጣ፣ አንደኛ ትኬት ለመግዛት፣ ሁለተኛው ቤት ውስጥ ለመግባት ነው። ስለዚህ አዳራሽ ውስጥ ለመግባት ቀጥታ ትኬት ቀድመው ቢገዙና ቢመጡ ሁለት ሰልፍ አይሰለፉም። ስለዚህ እኛ ሪኮመንድ እናደርጋለን ሰው ቀድሞ እንዲገዛ።
ሌላው ደግሞ
የሚጨርሽ ቀድመው ገዝተው ቢመጡ ቀጥታ ወደ አዳራሽ ውስጥ መግባት ይችላሉ። አለበለዚያ ሁለት ሰልፍ ነው የሚሰለፉ።
የት ነው የሚገዙት? ቀድመው
በሆም ፔጅ ወይም በኢንተርኔት ስለዚህ axs.com ወይም በእኛ ድህረ ገጽ ከገቡ ሁሉም ኢንፎርሜሽን ያገኛሉ። ሌላው ደግሞ በካርድ ብቻ ነው ሁሉ ነገር መጠቀም የሚቻለው እና ይሄንን ሰውም እንዳይረሳ ካሽ ይዞ ከመጡ በኋላ ችግር እንዳይፈጠርበት በካርድ ብቻ የሚጠቀሙትን ነገር በሙሉ በዛ እንደሆነ ለማሳወቅ ፈልጋለሁ በዚህ አጋጣሚ።
መልካም እድል በድጋሚ አቶ ተሾመ። እንግዲህ ወደፊት ደግሞ በሌሎች ጉዳዮች ላይ ውይይት እንደምናደርግ ባለሙሉ ተስፋ ነን። ጤና ይስጥልኝ ጌታዬ።
አመሰግናለሁ። ቻው።
አድማጮቻችን ከዚህ በመቀጠል ደግሞ ከመድኃኔዓለም ቤተክርስቲያን የደረሰንን አንድ ማስታወቂያ እናሰማችኋለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስቶኮልም እና አካባቢው ለምትገኙ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮችና ኢትዮጵያውያን በሙሉ በመጀመሪያ ለ26 ዓመታት ተለያይታ ለነበረችው ቅድስት ቤተክርስቲያናችን የእርቅና አንድነት ዕለት እንዲሁም በኢትዮጵያዊነትና አንድነት መንፈስ ሀገራችንን ወደ ቀደመ ክብሯ ለመመለስ ለተጀመረው የለውጥ ጉዞ በሰላም አደረሳችሁ። ቤተክርስቲያናችንን ወደ ቀደመ አንድነቷ ለመመለስ ለብዙ ጊዜያት ከፍተኛ ጥረት በማድረግ የዛሬዋን የደስታ ቀን እንድናይ ካደረጉት አባቶች አንደኛውና ዋነኛው የሆኑት የአውሮፓና አፍሪካ አህጉር ስብከት ሊቀ ጳጳስ ብፁዕ አቡነ ኤልያስ መሆናቸው ግልጽ ነው። ስለሆነም የሁለቱን ሲኖዶሶች ውህደት አስመልክቶ በአዲስ አበባ ከተማ የተደረገውን የብስራት በዓልና የመጀመሪያውን የቅዱስ ሲኖዶስ ጉባኤ አጠናቀው ብፁዕነታቸውና ረዳታቸው ብፁዕ አቡነ ሪያቆስ የፊታችን ሰኞ ሐምሌ 30 ቀን 2010 ዓ.ም ስቶክሆልም እንደሚገቡ ይተበቃል። ስለዚህ ሰኞ ጧት በአርላንዳ ኤርፖርት በሚደረገው አቀባበልና ከሰዓት በኋላ ከ17 ሰዓት ጀምሮ በደብረ ሰላም መድኃኔዓለም መንበረ ጵጵስና ቤተክርስቲያን በሚደረገው የእንኳን ደህና መጡ ፕሮግራም ላይ ሁላችሁም ተገኝታችሁ ስለሁሉም ነገር እግዚአብሔርን እንድናመሰግን መንፈሳዊ ጥሪያችንን እናስተላልፋለን። የስቶክሆልም ደብረ ሰላም መድኃኔዓለም መንበረ ጵጵስና ቤተክርስቲያን ሰበካ ጉባኤ ጽህፈት ቤት። አድማጮቻችን የኢትዮጵያን አዲስ ዓመትና የኢትዮጵያ ድምጽ ሬዲዮን 25ኛ ዓመት ክብረ በዓል ኢዮቤልዩ በዓል በተመለከተ በሚቀጥለው ሴፕቴምበር 8 በሚደረገው ስነ ስርዓት ላይ የተከበሩ አና ጎሜስ ከአውሮፓ ፓርላማ የስዊድን የትምህርት ሚኒስቴር የትምህርት የከፍተኛ ትምህርት ሚኒስቴርና የከፍተኛ ትምህርትና የ ጥናት ምርምር ሚኒስቴር እንዲሁም ከኢትዮጵያ እስክንድር ነጋና ተመስገን ደሳለኝ እንደሚገኙና ሌሎችም በዛ ያሉ የአውሮፓ የስዊድን የፓርላማ አባሎች እንደሚገኙ ገልጸናል። በዚሁም መሰረት ይሄንን ኢዮቤልዩ 25ኛ ዓመት ኢዮቤልዩና የኢትዮጵያኖች አዲስ ዓመትን በተመለከተ የሚደረገውን ዝግጅት የደመቀና የተሳካ እንዲሆን ለማድረግ የእያንዳንዱ ኢትዮጵያዊ ተሳትፎ ይጠይቃል እንላለን። በዚህም መሰረት በአሁኑ ዓመት በተለይ ዶክተር አብይ አህመድ ኢትዮጵያኖች በጋራ ባንድነት በፍቅር በሰላም እንስራ እንኑር ያሉትን የኢትዮጵያ ድምጽ ሬዲዮም ከጥንት ከተጀመረ ጀምሮ የሚያስተናግደው ሐሳብና የሚካፈለው በመሆኑ ይሄንን በስራ ላይ ለማዋል ከኢትዮጵያኖች ባንድ ላይ እንድናከብር ይሄን አመት ባል በጋራ እንድናከብርና በተለይም ደግሞ ኢትዮጵያኖች በስዊድንና አካባቢ የሚኖሩ ኢትዮጵያኖች ለዚህ ሬዲዮ 25 አመት ሙሉ ያደረጉትን አስተዋጽኦ ሬዲዮንም የሰራቸውን የ25 አመት የሥራ ውጤቶች የሚያሳይበት በመሆኑ በዶክመንተሪ መልክ የሚያሳይበት በመሆኑ ኢትዮጵያኖች ይሄ አመት ባል የተሳካ እንዲሆን ኮሚቴ ተቋቁሞ በስራቸውን መስራት ጀምሯል። ሆኖም ግን ይሄ ኮሚቴ ብቻ ሳይወሰን ማንኛውም ኢትዮጵያዊ የሚችለውን እንዲረዳና በሐሳብ በቁሳቁስ በኢኮኖሚ በማንኛውም ነገር እንድትረዱን በአክብሮት እንጠይቃለን። በዓሉን የደመቀ ለማድረግ ሁላችንም እንድንተባበርና ኢትዮጵያችን ትልቅ እንደነበረች ትልቅ እንደምትሆንና በተለይ ለተመልካቾች ከውጭ ለሚመጡ እንግዶች አንድነታችንን ኢትዮጵያዊነታችንን ፍቅራችንን ሰላም ወዳድ መሆናችንን በጋራ ምንሰራ መሆናችንን እናሳይበት ወቅት ስለሆነ ሁላችንም በዚህ ዝግጅት ላይ እንድንተባበር ባክብሮት እናሳስባለን። አመት ባሉ የሚከበረው ግሩሜያው እንደምታቀው ሴፕቴምበር 8 ነው። ሴፕቴምበር 8 በሃሉንዳ ብዙ ጊዜ ያው በየአመቱ የምናረጋው ሃሉንዳ ነው። በሃሉንዳ ፎልኬትስዩስ ነው። ከዚያ በፊት ግን አድማጮቻችን በሐሳባችሁ በጉልበታችሁ በቁሳቁስ በኢኮኖሚያችሁ እርዳታችሁን በርዳታችሁ አትለዩን እንላችኋለን። በጋራ ነው የምናከብረው። ይሄንን ለማሳሰብ እንፈልጋለን። በሚቀጥሉት ሳምንታት በሚቀጥሉት 3 ሳምንታት በተከታታይ ስለ ሬዲዮኑ የ25ኛ ዓመት ዝግጅትና ስለ አዲስ አመቱ የተለያዩ ፕሮግራሞችን ለማስተዋወስ ያህል ይያልንም እናቀርባለን። እንግዲህ አዘጋጆቹ የዚህ ኮሚቴ ውስጥ ያሉት በተለይ ዶክመንተሪውን የሚሰሩት ያሉኝ ምንድነው በተከታታይ ለሚቀጥሉት 4 ሳምንታት ለማስተዋወስ ያህል በሬዲዮኑ ቀንጨብ ቀንጨብ ያደረግን ባለፉት 25 አመታት የሰራው ሬዲዮኑ በፖለቲካም በሰላም በምንድነው እሱ በማህበራዊ ኑሮም በኢኮኖሚም እነማንን ኢንተርቪው እንዳደረገ ከነማን ጋር እንደተዋየ እነማን እንደሰሩ ወዘተ የሚያሳይ አጫጭር ፕሮግራሞች እናቀርባለን ብለውኛል። እንግዲህ አድማጮቻችን የሴፕቴምበር 8 ውሏችሁ በኢትዮጵያ ድምጽ ሬዲዮ ጋራ የኢትዮጵያን አዲስ አመት በማክበር እንደሚሆን ባለሙሉ ተስፋ አለን። እንግዲህ እስከዛው ድረስ አንድ ሙዚቃን ጋብዛቸውና ወደ ዜናው እንሸጋገር። Yeah.
እንደምን አረፈዳችሁ አድማጮች። ከረፋዱ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ ሳምንቱ አበይት ዜናዎች ቀጥሎ ይሰማሉ። የሶማሌ ክልል ፕሬዝዳንት አብዲ አሊን ጨምሮ ሌሎች ባለስልጣኖችን ለማያዝ በተባለው ኦፕሬሽን ከትናንት ከሰዓት በኋላ ጀምሮ ጅጅጋ በፌደራል መከላከያና ልዩ ኃይል ስር መሆኑ ተዘግቧል። እንደ ታማኝ ምንጮች ዘገባ ከሆነ አብዲ አሊ ከትናንት በስቲያ ከፌደራል ከመጡ የጸጥታ አካላትና ከሌሎች ባለድርሻዎች ጋር በክልሉ የጸጥታ ጉዳይ እንዲወያይ ስብሰባ ተጠርቶ የነበረ ቢሆንም አብዲ አሊ ግን ጉዳዩን ወደ ጎን በመተው የክልሉን ካቢኔና የክልሉን ፓርላማ ለትናንት ስብሰባ በመጥራት አንቀጽ 39 ተጠቅመን ከፌደራል መንግስት እንድገንጠል የሚል መልእክት ለማስተላለፍ ስብሰባ ሊመራ ሲል በመከላከያ እንደተከበበ ተዘግቧል። ይሁን እንጂ መከላከያ ቢገባም አብዲ አሊ ቀድሞ ባደረጃቸው ሂጎ ተብሎ የሚጠሩ ኃይላት እስካሁን ድረስ በክልሉ ላይ ከፍተኛ ውድመት እየፈጸሙ መሆኑ ሲነገር፣ በተለይ ቤተክርስቲያናትን በማቃጠል የተለያዩ ባንኮችን በመዝረፍ እንዲሁም ከሌላ ክልል የመጡ ነባር ነዋሪዎችን በመዝረፍ በመግደል የተሰማሩ መሆናቸው ተዘግቧል። የፌደራል መከላከያ ኃይልን በበቂ ሁኔታ ባለመግባቱ ጉዳዩ በሙሉ በቁጥጥር ስር እንዳልዋለ ተዘግቧል። ይህ በእንዲህ እንዳለ ትናንት ወደ ማምሻውን መግለጫ ያወጣው የሀገር መከላከያ ሚኒስቴር በጅጅጋ የጸጥታው መደፍረስ ሁኔታ ወደ አጎራባች ይዞታዎች በመሻገሩ ህገ መንግስቱን ማዕከል ያደረገ ጠንካራ እርምጃ ከዛሬ ጀምሮ እንደሚወስድ በመግለጫው አስታውሷል። በተያያዘ ዜና የትግራይ ክልላዊ መንግስት ትናንትና የፌደራል መንግስቱ በሶማሌ ክልል እየወሰደ ያለውን የጸጥታ ማስከበር ስራ አጥብቆ እንደሚኮንን በመግለጫው አስታውቋል። በመግለጫው እንዳለው ህገ መንግስታዊ ስርዓቱን በኃይል ለመሸራረፍና ለመናድ የሚደረገውን ጥረት እንደሚኮንን አስታውቆ በአስቸኳይ እንዲቆም ብሎ ጥብቅ ማሳሰቢያ አውጥቷል። በሌላ ዜናም የኦጋዴን ነጻ አውጪ ብሔራዊ ግንባር ወይንሌፍ የመከላከያ ኃይሎች የጸጥታ ማስከበር ሂደትን በማውገዝ መግለጫ ማውጣቱ ተዘግቧል። በሌላ ዜና በሶማሌ ልዩ ኃይል የሚፈጸመው ጥቃት በመሸሽ ከ10000 በላይ ሰዎች ወደ ጅቡቲ መሰደዳቸው ተነግሯል። ሰሞኑን በደወሌ አይሻና ሸንሊ ዞን የተሰማራውን በአብዲ አሊ የሚታዘዘው ልዩ ኃይል ጥቃት መክፈቱን ተከትሎ ህዝብ በመሰደድ መጀመሩ ነው የተገለጸው። በጥቃቱ የተገደሉ ሰዎችም መኖራቸው ለማወቅ ተችሏል። የፌደራል ፖሊስ ህዝቡን ከልዩ ኃይሉ ጥቃት ለመከላከል ጥረት እያደረገ መሆኑንም መረጃዎች ያመለክታሉ። በድሬዳዋ በሶማሌ ክልል የሰብአዊ መብት ተሟጋቾች የተዘጋጀውንና ከ1500 በላይ ሰዎች እየተሳተፉ ያሉበትን የሰላም ኮንፈረንስ ለማወቅ የተደረገው ሙከራ ለመሳካቱም ታውቋል። የሶማሌ ክልል ቀውስ ዳግም ሲያገረሽ ላለፉት 3 ወራት ያዘለቀ ያደረገ የዘለቀው ተቃውሞ ሰሞኑን ጀምሮ በበርካታ የክልሉ አካባቢዎች ተቀስቅሶ በሰውና በንብረት ላይ ከፍተኛ ጉዳት ማድረሱን ለማወቅ ተችሏል። ከትናንት በስቲያ ጀምሮ እየተካሄደ ያለው ተቃውሞ በተለይ አይሻ በተባለች ከተማ ላይ ጠንከር ያለ መሆኑ ተገልጿል። የከተማዋን ከንቲባ የአብዲ አሊ ታጣቂዎች ለመግደል ያደረጉት ሙከራ መክሸፉን ተከትሎም ተቃውሞ መባባሱ ተዘግቧል። ዘግይቶ በመጣ መረጃም የአብዲ አሊ ሚሊሻ ልዩ ኃይላት በህዝቡ በደረሰበት ተቃውሞ ከተማዋን ለቆ መውጣቱ ተዘግቧል። በሰኔ 16 የቦምብ ጥቃት ቀጥተኛ ተሳትፎ አላቸው በተባሉ ተጠርጣሪዎች ላይ ክስ ሊመሰረት መሆኑ ተዘግቧል። በሰኔ 16 ህዝባዊ መድረክ ላይ የቦምብ ጥቃት ቀጥተኛ ተሳትፎ አላቸው በሚል የተጠረጠሩ 5 ግለሰቦች ላይ ክስ ሊመሰረት ነው። ተጠርጣሪዎቹ አብዲሳ ቀነኒ፣ ደሳለኝ ተስፋዬ፣ ጌቱ ግርማ፣ ህይወት ገዳና ባህሩ ቶላ ናቸው። እንደ ፖሊስ የምርመራ መዝገብ ከሆነ አንደኛ ተጠርጣሪ አብዲሳ ቀነኒ በለቱ በወንጀሉ ተጠርጥረው የህክምና እርዳታ የተሰጣቸው የነበሩትን ሰዎች ለማስመለጥ ሙከራ ያደረገ ሲሆን፣ ሶስተኛው ተጠርጣሪ ጌቱ ግርማ ደግሞ የቦምብ ጥቃቱን በማስተባበር ወንጀል ላይ ተጠረጠረው። ተጠርጣሪው ከዚህ በፊት በወንጀል ተጠርጥሮ ከሁለት ዓመት የእስር በኋላ በመሬት የተለቀቀ መሆኑን የፖሊስ ማስረጃ ያሳያል። አራተኛው ተጠርጣሪ ህይወት ገዳ በለቱ የአእምሮ ህመምተኛ በመምሰል በወንጀሉ የተሳተፈች ስትሆን አሁንም በአማኑኤል ሆስፒታል ህክምናውን እየተከታተለች መሆኑን የምርመራ ቡድኑ ገልጿል። የምርመራ ቡድኑ የምርመራ ስራውን አጠናቆ መዝገቡን ለአቃቤ ህግ አስረክቧል። አቃቤ ህጉም በህጉ መሰረት ክሱን አደራጅቶ ለመመስረት ችሎቱን የ15 ቀን ጊዜ ቀጠሮ ጠይቆ ተፈቅዶለታል። ተጠርጣሪዎች ጨለማ ቤት ውስጥ ተቆልፈውብናል፣ ህገ መንግስታዊ መብታችን ተጥሷል በሚል ለፍርድ ቤቱም አቤቱታ አቅርበዋል። መርማሪ ቡድኑ ግን የአያያዝ ችግር እንደሌለና ይህንንም በቪዲዮ አስደግፎ ለፍርድ ቤት ማቅረብ እንደሚችል ገልጿል። ፍርድ ቤቱ ከፈለገም ገለልተኛ አጣሪ ቡድን በመመደብ ሊያጣራ እንደሚችል ማስታውቋል። ችሎቱ ተጠርጣሪዎች ከአያያዝ ጋር በደል እንዳይደርስባቸው ክትትል እንዲደረግላቸውና ቀጣዩ ቀጠሮ ቀን ነሐሴ 12 2010 በአዲስ አበባ ፖሊስ ኮሚሽን የተጠርጣሪዎች ማረፊያ የስራ ኃላፊ ቀርበው ስለ አያያዛቸው ማብራሪያም እንዲሰጡም ታዟል። ጠቅላይ ሚኒስትር አብይ አህመድ የተባበሩት መንግስታት ድርጅት የክብር ተናጋሪ ሆነው እንዲቀርቡ ተጠየቀ። በመንግስታቱ ድርጅት የስዊድን አምባሳደር ኡሎፍ ስኩግ በዘጠታው ምክር ቤት ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ በኢትዮጵያና በኤርትራ መካከል ሰላም መፍጠር የቻሉ መሪ በመሆናቸው በምክር ቤቱ የክብር ተናጋሪ እንዲሆኑ መጠየቃቸውን ለማወቅ ተችሏል። ተስፋ የቆረጥንበትን የሁለቱን ሀገራት ፍጥጫ በአጭር ጊዜ መፍትሄ የሰጡ መሪ በማለትም አምባሳደሩ አድናቆታቸውን ገልጸዋል። በመንግስታቱ ድርጅት የስዊድን አምባሳደር ጠቅላይ ሚኒስትር አብይ አህመድ በኢትዮጵያና ኤርትራ መሃል ሰላም እንዲሰፍን ለወሰዱት ቁርጠኛ እርምጃም ነው አድናቆታቸውን የሰጡት። የጸጥታው ምክር ቤት አባላት በተሰበሰቡበት መድረክ ላይ ጉዳዩን ያነሱት አምባሳደር ኡሎፍ ስኩግ እኛ ሞክረን ያልተሳካልንን እሳቸው ውጤታማ አደረጉት በማለት ምስክርነታቸውን ሰጥተዋል። እስካሁን ያደረግነው ጥረት ውጤታማ ባለመሆኑ ተስፋ የቆረጥንበትን የ20 ዓመቱን የኢትዮጵያና የኤርትራ ጉዳይ ቆራጥ እርምጃ በመውሰድ ታሪካዊ ሆነው ብቅ ያሉ ጠቅላይ ሚኒስትር አብይ አህመድ በጠቅላላ ጉባኤው የክብር ተናጋሪነት ስፍራ ሊሰጣቸው አይገባምን ሲሉ የምክር ቤቱን አባላት ጠይቀዋል። ጠቅላይ ሚኒስትር አብይ አስቸጋሪ ሁኔታዎችን ወደ ሰላም በመቀየር እኛ ውጤት ያጣንበትን ጥረት መፍትሄ ያስገኙ መሪ በመሆናቸው በመንግስታቱ ድርጅት ጠቅላላ ጉባኤ ላይ ተገኝተው የክብር ተናጋሪ እንዲሆኑ መደረግ አለበት ሲሉም ተናግረዋል። የአንጋፋው ተዋናይ ፍቃዱ ተክለማርያም የቀብር ስነ ስርዓት በመንበረ ጸባኦት ቅድስተ ሥላሴ ካቴድራል ተፈጽሟል። የአንጋፋው ተዋናይ ፍቃዱ ተክለማርያም የቀብር ስነ ስርዓት በመንበረ ጸባኦት ቅድስተ ሥላሴ ካቴድራል ሲፈጸም ፍቃዱ ተክለማርያም በአዲስ አበባ ከተማ በ1948 ዓ.ም የተወለደው አንጋፋው የመድረክ ፈርጥና ተዋናይ ፍቃዱ ተክለማርያም ባጋጠመ የኩላሊት ህመም በተወለደ በ62 ዓመቱ ከዚህ ዓለም ነው በሞት የተለየው። ላለፉት 42 ዓመታት የመድረክ ንጉስ እንደነበር በሙያ ባልደረቦቹና በጥበብ አድናቂዎቹ የተመሰከረለት ፍቃዱ ተክለማርያም ኦቴሎ፣ ኤዲፐስ ንጉስ፣ ሐምሌት፣ ቴዎድሮስ፣ ንጉስ አርማ፣ መቃብር ቆፋሪውና የሬሳ ሳጥን ሻጩ፣ የሰርጉ ዋዜማ፣ ባለካባና ባለዳባ፣ መልእክተ ወዛደር የመሳሰሉትን ወጥ ትርጉም ተውኔቶችን ከተሳተፈባቸው ከብዙ በጥቂቱ ይጠቀሳሉ። ከተውኔትና ቲያትር በተጨማሪም በሬዲዮና የመጽሐፍት ዓለም ትረካ፣ በቲቪና በሬዲዮ ተከታታይ ድራማዎችን ጨምሮ በወጥ የአማርኛ ፊልሞች ላይ ተዋናይ በመሆንም አገልግሏል። ፍቃዱ ሕክምናውን ባህር ማዶ ሄዶ እንዲከታተል ለማስቻል በተዘጋጀው ገቢ በማሰባሰብ ስነ ስርዓት ላይ ያገኘውን 200,000 ብር ገንዘብ ለኩላሊት ታማሚ ታዳጊ ልጅ በመስጠት ቅንነቱን አስመስክሯል። አንጋፋው የጥበብ ሰው ፍቃዱ ተክለማርያም ባሳለፍነው ሳምንት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ጸባኦት ቅድስተ ሥላሴ ካቴድራል ወዳጅ ዘመዶቹና የሙያ አድናቂዎቹ በተገኙበት የቀብር ስነ ስርዓቱ ተፈጽሟል። የቀድሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከቀድሞ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለ ማርያም ጋር መገናኛታቸውና ፎቶ መነሳታቸውን ከኢትዮጵያውያን አልፎ ዓለም አቀፍ የመገናኛ ብዙሃን መነጋገሪያ መሆኑ ታውቋል። ይህን ተከትሎ አቶ ኃይለ ማርያም ደሳለኝ ከኮሎኔል መንግስቱ ጋር የተነሱትን ፎቶ ከማህበራዊ ገጻቸው ላይ መሰረዛቸው ተሰምቷል። ያያያዙትንም ጽሑፍ አጥፍተውታል። ዓለም አቀፉ የመገናኛ ብዙሃን ቢቢሲ በድረገጹ በእንግሊዝኛ ቋንቋ ባሰራጨው ጽሑፍ አቶ ኃይለ ማርያም ኮሎኔል መንግስቱን ያገኙት በጠቅላይ ሚኒስትር አብይ አህመድ ተልከው ሊሆን ይችላል ሲል አስተያየታቸው መሰረት አድርጎ ዘገባውን አስፍሯል። በዚምባብዌ የሚካሄደውን ፕሬዝዳንታዊ ምርጫ ለመታዘብ ወደ ሐራሬ የተጓዙት የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ የቀድሞ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያምን ያገኙት በዚምባብዌ ፕሬዝዳንት ቤተ መንግስት ውስጥ መሆኑም ተመልክቷል። በስፍራው አብረዋቸው የነበሩት የሰላምና ግጭትና ጥረት ተቋም ረዳት ፕሮፌሰር የሆኑት ዶክተር ትግስት የሸዋስ የሁለቱ የቀድሞ መሪዎች ውይይት ቤተሰባዊ አይነት እንደሆነም በትዊተር ገጻቸው ላይ አስፍረዋል። የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከቀድሞ ፕሬዚዳንት መንግስቱ ኃይለማርያም ጋር የተነሱት ፎቶግራፍ በማያያዝ በማህበራዊ ገጻቸው መገናኘታቸውንም ይፋ አድርገው ነበር። ከፎቶ ግርጌም ባሰፈሩት መልእክት ከቀድሞ ኢትዮጵያ ፕሬዚዳንት ኮሎኔል መንግስቱ ኃይለማርያም ጋር ተገናኝቻለሁ ካሉ በኋላ የቀድሞ ርዕሰ ብሔርና ርዕሰ መንግስታት ከሰላማዊ ስልጣን ሽግግር በኋላ በሀገራቸው ለሀገራቸው አስተዋጽኦ ማየት ምኞታቸውን መሆኑን ገልጸዋል። የአቶ ኃይለማርያምና የኮሎኔል መንግስቱ ፎቶግራፍ በማህበራዊ ድረገጾች ላይ በስፋት መሰራጨቱን ተከትሎ የተለያዩ አስተያየቶች ተሰንዝረዋል። ለምስሉና ለኮሎኔሉ ድጋፋቸውን የሰጡ የመኖራቸውን ያህል ኮሎኔሉ ምህረት አይገባቸውም ለፍርድ ይቅረቡ የሚሉ አስተያየቶችም እንዲሁም እስካሁን ይቅርታ ባልጠየቁበት ሁኔታ እሳቸውን ለመደመር መንቀሳቀሱ ተገቢ አይደለም የሚሉ ትችቶችም ተንጸባርቀዋል። በሌላ ወገን የቀድሞውን ፕሬዚዳንት በሀገር ወዳድነት ያንቆላጳጳሱ ጽሑፎችም ታይተዋል። በመጨረሻም ፓትርያርክ አቡነ መርቆሬዎስ አዲስ አበባ ገብተዋል። ብፁዕ ወቅዱስ ፓትርያርክ አቡነ መርቆሬዎስ ከሩብ ክፍለ ዘመን ስደት በኋላ ሰሞኑን አዲስ አበባ ገብተዋል። ከቦሌ ዓለም አቀፍ አውሮፕላን ማረፊያ ጀምሮ ደማቅ አቀባበል የተደረገላቸው ፓትርያርክ አቡነ መርቆሬዎስ በሚሊኒየም አዳራሽም ከፍተኛ አቀባበል ተደርጎላቸዋል። ከሩብ ክፍለ ዘመን ስደት በኋላ ፓትርያርክ አቡነ መርቆሬዎስን የያዘው አውሮፕላን ባሳለፍነው ሳምንት ከቀጠር በኋላ 8:30 ላይ ቦሌ ዓለም አቀፍ አውሮፕላን ሲደርስ ከፍተኛ የተባለ አቀባበል ተደርጎለታል። ስድስተኛው ፓትርያርክ አቡነ ማትያስን ጨምሮ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች እንዲሁም የልዩ ልዩ ሃይማኖት መሪዎች በአቀባበል ስነ ስርዓቱ ላይ ተገኝተዋል። ቀሳውስትና ዘማሪያን የአቀባበል ስነ ስርዓቱን ባስዋቡበት በዚህ ትዕይንት የፖሊስና የመከላከያ እግረኛ ሙዚቃ ቡድንም በቦሌ ዓለም አቀፍ አውሮፕላን ማረፊያና በቅድስተ ሥላሴ ካቴድራል ተገኝተው የአቀባበል ስነ ስርዓቱን በሀገራዊ ሙዚቃ አድምቀዋል። በቅዱስ ሰላሴ ካቴድራል ፓትርያርክ አቡነ ማትያስ ለፓትርያርክ አቡነ መርቆሪዮስ አቀባበል ካደረጉም በኋላ ያቀባበሉ መንፈሳዊ ስነ ስርዓት መርተዋል። ፓትርያርክ አቡነ መርቆሪዮስን ይዘው አብረው አዲስ አበባ የገቡ ጠቅላይ ሚኒስትር አብይ አህመድ የብዙ ቅዱስ ፓትርያርክ ወደ ሀገራቸው መመለስ ለኢትዮጵያውያን ሁሉ የጋራ ደስታ ነው ሲሉ ቦሌ ዓለም አቀፍ አውሮፕላን ማረፊያ ላይ መግለጫ ሰጥተዋል። የሳምንቱ አበይት ዜናዎች በዚህ ተጠቃለዋል። መልካም ቆይታ።
አድማጮቻችን ይህ የምታዳምጡት ስቶኮም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከጧቱ 4 ሰዓት እንደ ኢትዮጵያኖች አቆጣጠር እስከ 6 ሰዓት ድረስ የሚያስተላልፈው ፕሮግራም እንደቀጠለ ነው። ከዚህ በመቀጠል ደግሞ የስፖርት ፕሮግራም ሐላፊያችን መኮንን የሚለውን እንሰማለን። ስለ ሰሞኑ የአውሮፓ የስፖርትና የመዝናኛ ፌስቲቫል አለኝ የሚለው ነገር አለና እስቲ እንስማ። ሰላም መኮንን።
ሰላም ሰላም አህመድ።
ምንድነው የተፈጠረው? እስቲ ያለውን አንተ ነው የምታቀውና እስቲ ያጠናቀርከውን ብትገልጽልን።
እንግዲህ በቃለ ምልልስ መልክ ብናደርገው የተሻለ ነው የሚሆነው አህመድ።
በጣም ጥሩ። እንግዲህ እንደሰማነው ስቱትጋርት ጀርመኑ ስቱትጋርት የኢትዮጵያ የአውሮፓ የኢትዮጵያኖች የስፖርት ፌስቲቫል ተካሂዶ ነበር። በዚህ ዝግጅት ላይ አንዳንድ አለመግባባቶች ተፈጥረው ነበር። ከነዚህም አንዱ የስዊድን ቡድን ተበደልኩ የሚል ይመስለናል የሰማነውና ያየነው አንዳንድ መልእክቶች እንደሚገልጹት ችግርም ተፈጥሮ ትንሽ ብጥብጥም ነገር ነበር ነው የሚለው ያየነው መልእክትና አንተ በበለጠ ታውቃለህ ብለን ስለምንገምት ስለዚህ ብታስረዳን ብዬ ነው።
እንትኑን አሳነስከው 16ኛው የአውሮፓ የኢትዮጵያኖች የስፖርት ፌስቲቫል ላይ ተካሄደው በስቱትጋርት ውድድሩ ካለፈው ሮብ ጀምሮ ተካሄዶ ትላንት ነው የተጠናቀቀው። ነገር ግን እስከዛሬ ከተከናወኑት የአውሮፓ የእግር ኳስ ውድድር የኢትዮጵያኖች እንደ ዘንድሮ አሳፋሪ የተባለ ውድድር ታይቶ አይታወቅም ነው እንግዲህ የተለያዩ ድረ ገጾችም ይሄንን ዘግበውታል። ነገሩ የተከሰተው ካለፈው ሐሙስ ነው በጥብጡ የተጀመረው ማለት ነው። ይሄም የሆነው ምንድነው ሐሙስ ለት የሙዚቃ ዝግጅት ነበር። ሐሙስ፣ አርብ፣ ቅዳሜ 3 ቀን ተከታታይ የሙዚቃ ዝግጅት ነበር። ወደ 7 ድምጻውያን ነበር የሚመጡት። በሐሙሱ ዝግጅት እንግዲህ ጌትሽ ማሞት፣ አድለ ሮባና ፍጹም በራክ የሚባሉ ድምጻውያን ነበሩ። ህብረተሰቡ ገንዘቡን ከፍሎ አዳራሹ ውስጥ ከገባ በኋላ ሁለቱ ድምጻውያን በቪዛ ችግር እንደቀሩ ሲነገር ከፍተኛ ብጥብጥ ነው የተነሳው። አዳራሹን ከፍተኛ ውድመት ነው ያደረሱበት። ሰው ተታለናል በሚል ፖሊሶች መጥተው
ፖሊሶች ናቸው መኮንን የትኞቹ አርቲስቶች ናቸው ላይመጡ የቻሉት
ነው ማለት አደለ ሮባ አልነበሩም። እንግዲህ ፍጹም ባራኪ የሚባለው የትግርኛ ዘፋኝ ብቻ ነበር የነበረውና በዛት ሰው ምንድነው ከመግባታችን በፊት አልተነገረንም ነው ተታለናል በሚል ነው አዳራሹ ላይ ከፍተኛ ውድመት አድርሰው የጀርመን ፖሊሶች መጥተው አዳራሹ በአጠቃላይ እንዲዘጋና በማግስቱም የነበረው የነ ኩኩ ሰብስቤ የነ ሳምዳኒና የነ ናቲማን ዝግጅት በዚሁ አዳራሽ ነበር። እሱም እንዳይካሄድ ምክንያቱም አዳራሹ ላይ ከፍተኛ ጉዳት ነው የደረሰው። ትላንት ምሽትም የነበረው የቴዲ አፍሮ ዝግጅት እዚሁ አዳራሽ ላይ ስለነበር በአጠቃላይ ፖሊሶች ስለከለከሉ 3ቱም ቀን የሙዚቃ ዝግጅት ሳይካሄድ በአሳፋሪ ሁኔታ ነገሩ ተጠናቋል። አሳፋሪ ድርጊት የነበረው ከሜዳ ውጪ ብቻ አልነበረም። ሜዳም ላይ በጣም የሚያሳዝን ድርጊት ነበረ። ይሄ ተከሰተው ሐሙስ ለት የኢትዮ ስዊድን እና በርገን የተባለው የኖርዌይ ከኖርዌይ መጣ ሁለተኛ ቡድን በሚጫወቱበት ጨዋታ ላይ ስዊድን አንድ ለባዶ እየመራ ነበር። እንግዲህ ይሄን ውድድር ካሸነፉ በአንደኝነት ወደ ሩብ ፍጻሜ ገቡ ነበር። በዚህን ጊዜ ጥፋት ይሰራና ዳኛው ቢጫ ካርድ ያሳያል ለስዊድን ተጫዋች። ቅጣት ምት ሊመታ ሲል የተወሰነ ርቀት አልፎ ነው ልጁ የቆመው። እንግዲህ ዳኛው 9 ሜትርም አልቆጠረም። ጡረተኛ ዳኛ ነው። ከተመደቡት 20 ዳኞች እናቀርባለን ካሉት 6 ነው ዳኞች የነበሩት። ለዛ ሁሉ ውድድር የመስመር ዳኞች በየውድድሮቹ ላይ አልነበሩም። በዚህን ጊዜ ዳኛው ሁለተኛ ቢጫ ሳይዮና ቀይ በሚያሳየው ጊዜ የስዊድን ተጫዋቾች ያው ፕሮቴስት ያቀርባሉ። ለምን አልቆጠርክም 9 ሜትር ልጁ ያጠፋው የለም በሚል ዳኛዎቹ በጣም የሥራ ጫና ስለነበረባቸው ይሄም ሽማግሌው ዳኛ ሜዳውን ጥሎ ይወጣል እና ለበርገን ቡድን ፎርፌ ሰጥቻለሁ ይላል። በዚህን ጊዜ ከፍተኛ ውዝግብ ይነሳል። ፌዴሬሽኑም ሰዎች ይገቡና ከተወሰኑ ሰዓት በኋላ ነገሩን አረጋግተው ወደ ሜዳ ጨዋታው እንዲቀጥል በሚገቡበት ጊዜ የበርገን ቡድን ደግሞ ፎርፌ ተሰጥቶኛል ስለዚህ ጨዋታውን አልቀጥልም ይላል። ይሄን ላለመቀጠላችሁ ፈርሙ ሲባሉ ይፈርማሉ በርገኖች። እንግዲህ ይህ በሚሆንበት ጊዜ ለስዊድን ነው ፎርፌ መሆን ያለበት ወይም ደግሞ ጨዋታው ነው መደገም ያለበት። ምሽት ላይ በርገንን አልፋችኋል ፎርፌው ጸድቆላችኋል ይባላል። በማግስቱ እንደገና ደግሞ አይ ለንደንም አልፋችኋል ይባላሉ። ሁለቱ ቡድኖች እንግዲህ ለመጫወት አርብ ወደ ሜዳ ሲሄዱ በርገንም አልፈናል አንሄድም ይላል፣ ለንደንም ደግሞ በህጉ መሰረት እኛ ነን ይላል ሁለተኛው ነን ማለፍ ያለብን ይላል፣ ስዊድን ደግሞ አልተወሰነልኝም ይላል እና ሜዳውን አንለቅም ይላሉ። በዚህ የተነሳ የጀርመን ፖሊሶች ሜዳውን ይወራሉ። ሜዳው መጥተው በሚጠይቁበት ጊዜ ያው የሰጡት መልስ ምንድነው እኛ ረብሻና በጥብጥ እስከሌለ ድረስ ውጤት ላይ ለተደረገ ጭቅጭቅ የሚያገባን ነገር የለም ይላሉ። በዛ ቀን ያው እንግዲህ ያው ውድድር አልተከናወነም ማለት ነው። ያ ፌዴሬሽኑም አቤት
ኮንን ስትገልጽልን አሁን እግር ኳሱ ጨዋታ ውስጥ የነበሩትና ችግር የነበረው በበርገንና በስዊድን ነበረ። እንግሊዙ ደግሞ ቤት በኩል ገባ።
እንግሊዞች ይሄ ውጤት ምንድነው ስዊድን ካሸነፈ እንግሊዝ ይወጣል አንደኛ ሆኖ ስዊድን ያልፋል ከስዊዝ ጋር ነው የሚያልፈው። ስለዚህ አሁን ምንድነው ለበርገን ፎርፌውን ከሰጡ እንግሊዝና በርገን በነጥብም በጎልም እኩል ይሆናሉ። ነገር ግን እርስ በርስ በሚለው ግጥሚያ ለንደን ስላሸነፈ ለንደን ያልፋል ማለት ነው። እንግዲህ እዛ አካባቢ እንደሚሉት ምንድነው የለንደን ኮሚቴ ፌዴሬሽን ውስጥም ስላለ በጣም ፑሽ አድርገው ለኖርዌይ ፎርፌውን እንዲሰጥ ያው እነሱ እንዲያልፉ አድቫንቴጁን እንዲመጡ ህገወጥ ድርጊት ፈጽመዋል ነው የስዊድን ተጫዋቾች የሚሉት። ምክንያቱም በርገን አልጫዋትም ብሎ ከፈረመ ለስዊድን ነበር ፎርፌው መሰጠት የነበረበት ወይም ደግሞ ጨዋታው መደገም ነው። በርገኖችም ይሄ ሻጥር ስለገባቸው ፎርፌውንም አንፈልግም ከስዊድን ጋር ጨዋታውን እንደግማለን እንጫዋታለን በሚል ነው ሜዳው የተረበሸው።
ዝን ነው ለፊንላንድነት በጋ
በጣም ያሳፍራል አህመድ። በሰለጠነው ዓለም ላይ የኖርን ያልሰለጠነ ጭንቅላት ስንይዝ የአዳራሾችን ማውደም የጀርመኖች ንብረት የሆነን እንደዚህ አይነት ጋጥ ወጥ ድርጊት መፈጸም እርግጥ እንትኖቹ ያደረጉት ይሄ ሽቱትጋርት አዘጋጆቹ በጣም ነውረኛ ስራ ነው። ይሄ ለገንዘብ ተብሎ ያን ማድረግ ነውር ነው። ሜዳም ላይ አሁን 6 ዳኛ ብቻ ማቅረብ ያሳፍራል። እኔ ያልገባኝ አሁን የስቴዲየሙን መግቢያ ፌዴሬሽኑ ነው ገንዘብ የሚወስደው፣ ሜዳ ላይ የመጠጡን ሽያጭ የሙዚቃ ዝግጅቱን ሽቱትጋርት ነው እንትን ገንዘቡን የሚወስደው። እኔ ኢቭን ፌዴሬሽኑ በዛ ከገቢው ከሚያገኘው ገንዘብ ዳኞችንስ ለመጨመር ለምን አልተደረገም? በእንደዚህ አይነት በስድስት ዳኛ ያን ሁሉ ውድድር ማከናወን ካለመስመር ዳኛ 16 ዓመት እየተካሄደ ያለው ውድድርን እንደዚህ ቁልቁል መውሰድ በጣም የሚያሳፍር ነው በእውነት።
ለከተ እንዲሁ በቀላል የሚታይ አይደለም። ወደፊት የኢትዮጵያ ድምጽ ሬዲዮ ይሄን ነገር ከአዘጋጆች ከፌዴሬሽኑም ጋር ሆነ ከሌሎቹ ጋር ውይይት ማድረጉ ጥሩ አይመስልም?
በትክክል ይሄም ያው በትክክል በዝርዝር ሁሉ ነገር ግልጽ መደረግ አለበት። ተድበስብሰውም ያለፉ ብዙ ነገሮች አሉ። ባለፈው እንግዲህ የተጠያቂነት ነገር አለ። ብዙ ገንዘብ ባክኖም ተጠያቂነትም ሳይኖር አዲስ ኮሚቴ ተመርጦ ነው ሁሉ ነገር ተድበስብሶ ያለፈው። እንግዲህ ይሄ ችግርም ወደዚህ የመጣው ለዛ ይመስለኛል።
ነገር በሰፊው እንሰራበታለን ወደፊት በሚቀጥሉት ሳምንታት። በመጨረሻ የዚህ ውድድር አሸናፊ ማን ሆነ? በዚህም ማለ በዛም ማለ
እንግዲህ ካላግባብ የሄደው የለንደን ቡድን 1-0 የሆላንድን ቡድን በጨዋታው ላይ በተሰጠው ሪጎሬ አሸንፎ የዋንጫው ባለቤት ሆኗል።
በሰፊው ይሄን ነገር እንወያይበታለን።
እሺ አመሰግናለሁ።
መልካም ቀን።
እንግዲህ አድማጮቻችን በስልክ መስመራችን 0819100 ላይ የደወላችሁ እስካሁን ምላሻችሁን እየሰጣችሁ ነው። አሁንም ደግሞ ጥያቄውን ለማስተዋወስ በቅርቡ ቴዲ አፍሮ በሚሊኒየም አዳራሽ ተገኝቶ ለጠቅላይ ሚኒስትር ዶክተር አብይ አህመድና የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በተገኙበት አንድ ዜማ ተጫውቷል። የሱ ዜማ መጣሪያ ምንድነው የሚል ነው።
አድማጮቻችን አድማጮች እየደወሉ የሬዲዮኑን የፕሉስ ዜሮ እና የስዊሽ ካላችሁም ብለውናል። ግን ይሄንን ፕሮግራም የቀዳነውን ፕሮግራም ቅድሚያን ሰጥና በሚትቀረን ጊዜ የፕሉስ ዜሮንም ሆነ የስዊሽን እንገልጽላችኋለን። አሁን ከዚህ በመቀጠል በመግቢያው ፕሮግራም ላይ እንደገለጽንላችሁ ከአቶ ናአምን ዘለቀ የአርበኞች ግንቦት ሰባት ከፍተኛ የአመራር አባል ጋር ያደረግነውን ውይይት እናሰማችኋለን። ጠናስጥልኝ አቶ ናአምን።
ጠናስጥልኝ
አድማጮቻችን፣ በዛሬው የውይይት ፕሮግራማችን ይዘንላችሁ የቀረብነው አቶ ናአምን ዘለቀ የአርበኞች ግንቦት ሰባት የከፍተኛ አመራር አባልና እንዲሁም የውጭ ዘርፉ ኃላፊ ናቸው። አቶ ናአምን መልካም ፈቃድ ሆኖ በዛሬው ዕለት ከኛ ጋር ተገኝተው ለአድማጮቻችን ስለ አርበኞች ግንቦት ሰባት ባጭሩ እንዲሁም ደግሞ ስለ ስዊድን ስላለው የአርበኞች ግንቦት ሰባት አባላትና እንዲሁም በአጠቃላይ ስዊድንን በተመለከተ ያለውን አመለካከት እንዲያካፍሉን ፍቃደኛ በመሆኑ በራሴና በአድማጮች ስም ከፍ ያለ ምስጋና አቀርባለሁ። እስቲ ለመጀመር ያህል የአርበኞች ግንቦት ሰባት ንቅናቄ በስዊድን ምን ይመስላል?
አመሰግናለሁ አቶ አመት። የአርበኞች ግንቦት ሰባት ንቅናቄ እንደሚታወቀው በስዊድን ውስጥ ላለፉ በርካታ አመታት አንካራ እንቅስቃሴ ሲያደርግ ነበር። ብዙ መቶ የሚቆጠሩ አባላት የሚቆጠሩ ደጋፊዎች እንዳሉት ያስመሰከረና ብዙ ተጨባጭ የፖለቲካ የትግል እንቅስቃሴዎችን በማድረግ እስካሁን የቀጠለ ነው። በቅርብ ጊዜም አባላት ተሰብስበው ስራ አስፈጻሚውን እንዲመርጡ አድርገናል። እኛም አመራሮች ወደዛ አንድ ሙሉ ጊዜ መጥተን ከአባላት ጋር ሰፋፊ ጊዜዎች ወስደን ውይይቶች አድርገናል። በሀገራዊ ጉዳዮች ላይ ዙሪያ እንዲሁም ደግሞ ስዊድን በሚገኘው ባለው የአርበኞች ግንቦት ሰባት መዋቅርና የተለያዩ ጉዳዮች ዙሪያ ውይይቶች ከአባላት ጋር አድርገናል። ስለዚህ እንቅስቃሴያችን በጣም ጥሩ ነበር። እስካሁን ድረስ ውጤታማ ነበር። ትግሉንም በማገዝ በስዊድን በስቶክሆልም እና በአጠቃላይ በመላው ስዊድን የሚገኙ አባላት ከፍተኛ አስተዋጽኦ ያደረጉ በጣም የምንኮራባቸው አባላትና ደጋፊዎች አሉ።
አቶ ናአምን ከአርበኞች ግንቦት ሰባት የስዊድን አባላትና ደጋፊዎች በተጨማሪ ምን የሚያውቁት አለ ስለ ስዊድን የሀገር የፖለቲካን በተመለከተ በተለይም ደግሞ ኢትዮጵያንና ሶስተኛው ዓለምን በተመለከተ ስዊድን ያላትን ሮል ስዊድንን የሚመራውን ፓርቲ የሶሻል ዴሞክራቲክ ፓርቲ በተመለከተስ ያለው ታመለካከት ምን ይመስላል?
እንግዲህ ስዊድን በሚመለከት ሰፊ ታሪክ ያለው ሀገርና ህዝብ ነው። አንድ ነጥሮ የወጣ ነገር ማለት የሚቻለው ስዊድን በዚህ በማህበራዊ ፍትህን በህዝብ ዘንድ በማህበረሰብ ዘንድ በማንገስ ምናልባት በአውሮፓ በዓለም ደረጃ ከአደጉት የኢንዱስትሪያል ሀገሮች በቀዳሚነት የምትጠቀስ ሀገር ናት። ማህበራዊ ፍትህን ለብዙ አስርት ዓመታት ማዕከል ያደረገ የሶሾ ኢኮኖሚክ ፖሊሲ የሚያራምዱ የሶሻል ዴሞክራሲ ፓርቲዎች በዋነኝነት የመንግስት ስልጣኑን ይዘው የቆዩባት አገር መሆኗ ልዩ ያረጋታል። ሌሎች ሶሻል ዴሞክራሲያዊ ፓርቲዎች በአውሮፓ ቢኖሩም የስዊድን ምናልባት በተከታታይ በቀጣይነት ያለ ብዙ መቆራረጥ በአንጋፋ የጀርመኑ ቢሆንም አንጋፋ በታሪክ በረጅም ጊዜ በመቆየት የስዊድኑ በመንግስት ስልጣን በመያዝ እና በመንግስት ላይ ማህበራዊ ፍትህ የሁሉንም ዜጎች የሁሉንም ማህበረሰቦች የስደተኞችንም ይሄ ደግሞ በተለይ እኛን ይመለከታል፣ ኢትዮጵያን ይመለከታል። ምክንያቱም በስዊድን ውስጥ እንደሚታወቀው ተዋመድ እስከሚገባኝ በብዙ ሺህ የሚቆጠሩ ኢትዮጵያን ስደተኞች አሉ፣ እንዲሁም ኤርትራን ስደተኞች አሉ፣ ሌሎች ከየዓለም ክፍሉ የመጡ ከሶስተኛው ዓለም ስደተኞች አሉ እና ለእነኝም ተስማሚ የሆነና አሳታፊ አካታች የሆነ ሰብአዊ የሆነ ሰዋዊ የሆነ ሂውማን የሆነ ማህበራዊ ፍትህን ማዕከል ያደረገ ፖሊሲዎች ስታራምድ የነበረች ሀገር መሆኗ ስዊድንን ብቸኛና ልዩ ያረጋታል ለማለት ይቻላል። ይሄ በጣም ፋይዳ የሚኖረው ለምንድን ነው? በተለይ አሁን በአውሮፓ በመላው አውሮፓ የዚህ የቀኝ አክራሪ ወደ ፋሺዝም ወደ ጽንፈኝነት ወደ አክራሪነት ወደ ዘረኝነትም የሚያዘመሙና ጸረ ስደተኛ የሆኑ ልዩ ልዩ የቀኝ አክራሪ ኃይሎች እና ፓርቲዎች በአውሮፓ ኢመርጅ እያደረጉ እየተጠናከሩ መሆኑን እናያለን። ከዚያ አኳያ እንግዲህ ስዊድንም ውስጥ ሰቨርግ ሰቫሪያ ዴሞክራትን በሚል ስም የሚታወቀው የዚሁኑ አዝማሚያና ቅኝት የሚከተል የፖለቲካ ፓርቲ ኢመርጅ ማድረጉ ትልቅ አደጋ ነው። ይህ አደጋው ደግሞ ለስዊድን ብቻ ሳይሆን በተለይ እዛ በስደተኝነት በፖለቲካም በሌላም ለተሰደዱ ኢትዮጵያውያን፣ ኤርትራውያን እና ሌሎችም ማህበረሰብ ክፍሎች ትልቅ ስጋት የሚፈጥር ነው። ስለዚህ የዚህ የሶሻል ዴሞክራሲ ፓርቲ መንግስትን መምራት ዘላቂነት እንዲኖረው የኢትዮጵያኖችንም የኤርትራኖችም የሌሎች ኮሚኒቲዎችም ትብብር ያስፈልጋል። ምክንያቱም እያንዳንዱ ቤተሰብ፣ እያንዳንዱ ኢትዮጵያዊ፣ እያንዳንዱ ኤርትራዊ፣ እያንዳንዱ ስደተኛ ሊያንኳኳ የሚችል አደጋ እነኚህ የቀኝ አክራሪ ኃይሎች ይዘው ሊመጡ ይችላሉ እና ይሄ ከራሳችንም ከኢትዮጵያኖች ጥቅም አኳያ ከምናገኛቸው በስዊድን እንደ ሰው እንደ ዜጋ ወይ እንደ ስደተኛ የሚገኙ ጥቅሞች ሁሉ አደጋ ላይ የሚጥል ሁኔታ ሊፈጠር ይችላል እነኚህ ኃይሎች ወደ ስልጣን ከመጡ በምርጫ። ስለዚህ የሶሻል ዴሞክራሲ ፓርቲ ለህዝቡም ብቻ ሳይሆን ለስደተኞችም ጥሩ አመለካከት ያለው ሰብአዊ የሆነ ፕሪንሲፕል የሆነ ዓለም አቀፍ አውትሉክ ያለው ሰዎችን እንደ ሰው የሚያይ ሁሉንም ሰብአዊ ፍጡር ሁሉንም ዜጎች በእኩልነት የሚያይ ለሁሉም ማህበራዊና ኢኮኖሚያዊ ጥቅሞች እንዲዳረሱ የሚያረጉ ፖሊሲዎችና ዓላማዎችን የሚያራምድ ስለሆነ ሶሻል ዴሞክራቲክ ፓርቲው በከፍተኛ ደረጃ ርብርብ አድርገን እንዲደገፍ የማድረግ እንዲጠናከር የማድረግ ራሳችንም ጥቅም አኳያ አጠቃላይ አገሪቱ ውስጥ መኖር ካለበት መረጋጋትና ማህበራዊ ፍትህ እንዲሁም ነፃነቱ የተጠብቀው እነኛ አክራሪ ጽንፈኛ የቀኝ ኃይሎች የስደተኛውን ጥቅም ከመቀነስና ስደተኛው ላይ ጸረ ስደተኛ ዘመቻ ማድረግ ብቻ ሳይሆን ሌሎችም ማህበረሰቡን ሊያናጉ የሚችሉ ሌሎች ሀገሮች እንዳየነው ወደ ፋሽዝም አዝማሚያ ያላቸውና የሲቪል እና የፖለቲካ ነጻነቶችንም የመገደብ አይነት ሁሉ ሂደት ሊያደርጉ ስለሚችሉ ይሄ ሁሉንም ኢትዮጵያ ሊያሰጋውና በሶሻል ዴሞክራሲው ፓርቲው ዙሪያ መረባረብና ድጋፍ መስጠት አስፈላጊ የሚሆነው ለዚህ ነው። በተጨማሪ ሁለተኛው ነጥብ ላነሳ የምሞክረው ሶሻል ዴሞክራሲው ፓርቲ የስዊድን በዓለም አቀፍ ደረጃ ማህበራዊ ፍትህና ልዩ ልዩ የሰላም ሁኔታዎች እንዲፈጠሩ በግጭቶች ጊዜ በሶስተኛው ዓለም ያሉ የነጻነት ትግሎች የፍትህ ትግሎችን በማገዝ ትልቅ ትራክ ሬከርድ ያለው ፓርቲ ነው የሶሻል ዴሞክራሲ የስዊድን። ከዚህም ውስጥ እንግዲህ በኢትዮጵያ ውስጥ ባለፉት 27 ዓመታት በወያኔ ስርዓት ተንሰራፍቶ የነበረውን አምባገነናዊና ዘረኛ አገዛዝ በመታገል በምናደርገው ትግል ውስጥ በምትገኙ ኢትዮጵያኖችም ሆነ በመላው ዓለም ዙሪያ ሊገኙ ኢትዮጵያኖች ባደረጉት ርብርብና ትግል ስዊድን ውስጥ በግንባር ቀደምትነት በአውሮፓም ውስጥ በግንባር ቀደምትነት ሲያግዙን የነበሩ በጣት የሚቆጠሩ ፓርላሜንታሪያንና ዜጎች አሉ። የአውሮፓ ከነኝም ውስጥ አና ጎሜዝ የአውሮፓ ፓርላማ አባል አንዷ ስትሆን፣ በሁለተኛ ደረጃ የምናየው የስዊድን ሶሻል ዴሞክራቲክ ፓርቲ አባል የሆኑት የተከበሩ ኤምፒ አንደርስ ናቸው። አንደርስ ኢትዮጵያ ውስጥ በነበረው ኢፍትሃዊ ሁኔታ በነበረው ጭቆና አፈናና መቃ በመቃወም ፓርላማ ውስጥ በተለያየ ጊዜ የኢትዮጵያን ጉዳይ በማንሳት ሰብአዊ መብት እንዲከበር ዴሞክራሲያዊ ስርዓት እንዲመጣ ሶሻል ዴሞክራሲ ፓርቲያቸውንም ሆነ በአጠቃላይ በስዊድን ፓርላማ በስዊድን መንግስትም ላይ ጫና ሲያደርጉ የነበሩ ትልቅ ወዳጃችን ናቸው። ከዚህ አኳያ የሶሻል ዴሞክራሲ ፓርቲያቸውም ሆነ እሳቸው የኢትዮጵያ ወዳጅ በዚህ በድቅድቅ ባለ ጨለማ ወቅት የነበሩን ጥቂት ወዳጆች አንዱ እሳቸው በመሆናቸው እሳቸውንም ፓርቲያቸውንም መደገፍ ሞራላዊ ፖለቲካዊ ግዴታ ያለብን ይመስለኛል። ሶ ለጠየቀኝ ጥያቄ ባጭሩ መልሱ እነኚህ ናቸው።
አቶና ምን አሁን እንደሚናገሩት ከሆነ የሶሻል ዴሞክራቲክ ፓርቲውንና አቶ አንደሽን በጣም ነው ያደነቁት፣ ለኢትዮጵያ ያደረጉትን ውለታ አንስተውልኛል። በዝና ብቻ ነው የሚያቋቸው ፓርቲውንም ሆነ አንደርሽን ወይስ በግል አግኝተዋቸዋል?
እኔ የተከበሩ የፓርላማ አባል የሶሻል ዴሞክራሲው አባል አንደሽን በግል በአካል ሁለት ጊዜ አግኝቻቸዋል። በእነኚህ ሁለቱ ጊዜዎች አንደኛ በስዊድን የሚገኙ የኢትዮጵያውያንን ሁኔታ የስደተኞችን ሁኔታ እንደሚተባበሩና ብዙ እንደሚሰሩ ከእናንተም ከአርበኞች ግንቦት ሰባት አባላትም ከሌሎችም ኢትዮጵያውያን ያገኘው ፊድባክ ስለነበር ከፍተኛ ምስጋና አቅርቤላቸዋለሁ። ይሄንን እንደሚቀጥሉና የስደተኛውን ችግር እዛ ያለውን ኮሚኒቲ ችግር ለማቃለል ለመቅረፍ ተግተው እንደሚሰሩ የእሳቸውም የሶሻል ዴሞክራሲ ፌሎ ሜምበርስ ወይም አባላት በዚሁ ጉዳይ ላይ እንደሚሰሩ ቃል ገብተውልኛል። በሁለተኛ ደረጃ ከኛ ከአርበኞች ግንቦት ሰባት ንቅናቄ በአጠቃላይ ከዴሞክራሲ ኃይሎች ጋር ጠንካራ ግንኙነት ለአመታት የነበራቸው ስለሆኑ በእነኚህ ጉዳዮች ላይ እና በቀጣይነት ደግሞ ስለምናረጋቸው ግንኙነቶች የተጠናከረ ግንኙነትና አብረን የምንሰራቸውን ስራዎችን በሚመለከት እንደዚሁ ተገናኝተን ተነጋግረናል። ስለዚህ በአካል አግኝቻቸው ብዙ ተወያይተናል ማለት ነው።
አቶ ናምን አሁንም እንደሚሉኝ ከሆነ ጥሩ ግንኙነት ያላችሁ ይመስላል ከፓርቲውም ጋር ጭምር። ይሄ እንዴት ሊሆን ቻለ? አርበኞች ግንቦት ሰባት የሶሻል ዴሞክራሲን አካሄድ ጥሩ ነው ብሎ ይገምታል? ወደፊትም ወደዛ የሚሄድ አላማ አለ ወይስ ምንድን ነው? ካነጋገሩ ተነስቼ ነው።
አዎ፣ እኛ እንደምታወቀው አቶ አመት የአርበኞች ግንቦት ሰባት መሰረታዊ ፋውንዴሽናል አላማው ሁለት ነበሩ። ኢትዮጵያ ውስጥ አንደኛ የሀገሪቱ አንድነት፣ የኢትዮጵያ አንድነት፣ የፖለቲካ ኮሚኒቲው አንድ ኢትዮጵያን መቀበልና ለዛ መታገል፣ ሁለተኛው ደግሞ ዴሞክራሲያዊ ስርዓት እንዲኖር መታገል የሚሉት ነበሩ። አሁን እንደሚታወቀው ኢትዮጵያ ውስጥ በጣም ጥሩ የሆነ ለውጥ ተደርጓል። ይሄ ለውጥ እንዲጠናከርና ወደ ሀቀኛ ፋንክሽናል የሆነ ኮምፒቲቲቭ የሆነ የዴሞክራሲያዊ ስራ እንዲያመራ ብዙ ስራ ብዙ ትግል ይጠይቃል። ከዚህ አኳያ የእኛ ንቅናቄ ብቻ ሳይሆን ወደ ፖለቲካ ፓርቲነት ራሱን አሸጋግሮ አገር ውስጥ ገብቶ ለመታገል ወስኗል። ከአባላት ጋር በመላው ዓለም ከሚገኙ አባላት ጋር በሪጅን ወይም በአህጉር እየተከፈለ አመራሮች ስብሰባዎች አድርገናል። በእነኚህ ስብሰባዎች ላይ አንዱ የተነሳው አጀንዳ ንቅናቄ ወደ ፖለቲካ ፓርቲ ይሁን ወይ የሚለው ነበር። አብዛኛው አባላት እስካሁን ድረስ ባለን ምናልባት ከ80% በላይ እስካሁን ከበር ባረግ ነው የሚቀርቡ ስብሰባዎች አሉ ወደ ፓርቲ ፖለቲካ ፓርቲ ለውጥ የሚል ውሳኔም ባይሆን ድጋፍ ሰጥቷል። ውሳኔ ያው በጉባኤ የሚደረግ ነው። ጉባኤ ተደርጎ ይሄ ድጋፍ ስላለ እንደገና ደግሞ ኢትዮጵያ ውስጥ ካለው መጠነሰፊ የሶሻል ኢኮኖሚክ ችግሮች አኳያ ሀገሪቱ ከተጋረጠባት ብዙ ብዙ ፈታኝ የሆኑ ማህበራዊ ችግሮች እና አብዛኛው ህዝባችን ደግሞ ድሃ ከመሆኑ አኳያ ለኢትዮጵያ የሚበጀው የሶሻል ኢኮኖሚክ ስርዓት እና ፖሊሲ አማራጮች ወደ ሶሻል ዲሞክራሲያዊ ቅኝት ፖሊሲ እና ፕሪንሲፕሎች ያደላ ነው የሚለውም እንደዚሁ ብዙ ተቀባይነት እኛ ንቅናቄ አባላት በኩል አለ። ስለዚህ ወደዛ አቅጣጫ ልንሄድ የምንችልበት ሁኔታ እና እድል በጣም ሰፊ በመሆኑ ከተመክሮ አኳያ ምንም እንኳን የሀገራችን ሁኔታ ልዩ ቢሆንም የራሱ የሆነ ፊቸር የኢኮኖሚያዊ፣ ፖለቲካዊ እና ታሪካዊ ባህላዊ ባህሪያት ቢኖሩት አልቲሜትሊ ደግሞ ሁሉንም ዩኒቨርሳል የሆኑ በሁሉም ሀገሮች ላይ ያሉ አንኳር የሆኑ የማህበራዊና ኢኮኖሚያዊ ችግሮች ሊቀርፉ የሚችሉ ፖሊሲዎች አሉና ከሀገራችን ጋር ከሀገራችን ኮንቴክስት ሀገራችን ካለው ልዩ የተለየ ባህሪ አኳያ የሚጣጣም የሶሻል ዲሞክራሲያዊ ቅኝት ያለው ፖሊሲዎች ያስፈልጋሉ የሚል እምነት ስላለን ሶሻል ዲሞክራሲ ፓርቲ ከስዊድን ሶሻል ዲሞክራሲ ፓርቲ ጋር ተገናኝተን መነጋገርና ግንኙነታችንን ማጠናከር ይጠቅማል የሚል እምነት አለ። በፕሪሊሚናሪ ወይም የመጀመሪያ ደረጃ ውይይቶች ነው ከዚህ ቀደም ያደረግነው። ይሄንን እንግዲህ የኛ ንቅናቄ ፓርቲ ሆኖ አሁን እንዳለው አዝማማ ወደ ሶሻል ዲሞክራሲያዊ ፓርቲ የሚለወጥ ወይም የሚሸጋገር ከሆነ እና ይሆንም ብለን ይሆናል ብለንም እናምናለን። ወደዛ ማጣጫ እንሄዳለን ብለን እናምናለን። ምንም እንኳን ይሄ አባላት ከመላው ኢትዮጵያ የመጡ አባላት አገር ውስጥ ተገብቶ በጉባኤ የሚወሰን ቢሆንም እስካሁን ባለን ፊድባክ በኤርትራም በአገር ውስጥም በውጭም ያለው ወደዛ አይነት ቅኝት ቢሄድ ነው ብለን እናምናለንና ከስዊድን ሶሻል ዲሞክራሲያዊ ፓርቲ ጋር ያለንን ግንኙነት የማጠናከር ስራዎች እንሰራለን። የነሱ ተመክሮ የነሱ ኤክስፒሪየንስ የነሱ ያለፉባቸው ውጣ ውረዶች ሁሉ ለኛ ግብአት ይሆናል፣ ለኛ ተመክሮ ይሆናል፣ ሌሰን ይሆናል። ቤስ ሌሰንስ ከውድቀታቸውም ከስኬታቸውም የምንማራቸውን ነገሮች እንወስዳለን የሚላል። ይሄን ያረግንበት ምክንያት እንግዲህ እኛ በአገራችን ውስጥ የፖለቲካ ነጻነቶች፣ የሲቪል ሊብርቲስ፣ የሰብአዊ መብቶች መከበር ብቻ ሳይሆን የደሃው ህዝባችን ከታችኛው ከወለል ላይ ያለው ህዝብ ከድህነት አረንቋ ሊወጣ የሚችለው ፍትሃዊ የሆነ የሀብት ክፍፍል ሲኖር በላይኛውና በታችኛው የማህበረሰብ የህብረተሰብ ክፍል መካከል ያለው ልዩነት በጣም ሰፊ እንዳይሆን ማድረግ እና መንግስት የተለያዩ የሶሻል ሰርቪስስ እና ለማህበረሰቡ የሚጠቅሙ ልክ ስዊድን እንዳለው አይነት ስራዎችን መስራት አለብን የሚል ነው። እንግዲህ ቦተም ላይ ዴርፎር ከዚህ አኳያ ከስዊድንም ሆነ ከጀርመንም ከሌሎችም የሶሻል ዲሞክራሲ ፓርቲዎች ጋር በመገናኘት እነሱን ትምህርቶች የነሱን ልማቶችም ሆነ ጥፋቶች ከነሱ ምን እንማራለን የሚለውን የመነጋገርና ያንንም የማጠናከር ሂደት ይኖረናል ማለት ነው ጎን ፎርዋርድ።
አቶና ምን ይሄንን ካሉ እንግዲህ እና እናንተ በአመራር ደረጃም ሆነ እስካሁን ባነጋገራችኋቸው አባሎቻችሁና ደጋፊዎቻችሁ 80% የፖዚቲቭ ከሆኑ የሶሻል ዲሞክራቲክ ፓርቲ ለማድረግ እናንተን ድርጅት ባጭሩ ወደፊት የዚህ የስዊድኑ ወይም የዓለም አቀፍ የሶሻል ዲሞክራቲክ ፓርቲዎች ሲስተር ፓርቲ ትሆናላችሁ ማለት ነው፣ እህት ፓርቲ። እንደሱ ከሆናችሁ ደግሞ እነዚህ ትላልቅ የዓለም አቀፍ የሶሻል ዲሞክራቲክ ፓርቲዎች ለእናንተ ትልቅ ድጋፍ ያደርጉላችሁ ይችላል፣ የስዊድኑም የጀርመኑም። ይሄንን አስባችሁበት ነበር?
በዚህ ደረጃ አላሰብንበትም። እንዳልኩ ይሄ ለውጥ መጣ 4 ወሩ ነው። አገር ውስጥ እና ውጪ አርበኛ ግንቦት 7 አገር ውስጥ መግባት አለበት፣ መታገል አለበት፣ ላለው ለውጥ ጠንካራ ድጋፍ መስጠት አለበት በሚለው ግፊት ስለመጣ ካለፉት 6 ሳምንታት ኦልሞስት 2 ወር ጀምሮ አባላት ጋር ውይይቶች ሲደረጉ ነበር እና በዚህ ውይይት ጊዜ ነው እንግዲህ አሁን ያሉት ቅድም ያልኳቸው ጉዳዮች ሶሻል ዴሞክራሲ፣ ሶሻል ጀስቲስ፣ ማህበራዊ ፍትህን ማዕከል ያደረጉ ፖሊሲዎች ሊኖሩ ይገባል። የኛ የንቅናቄ ወደ ፓርቲ ሲሸጋገር የፓርቲ ፕሮግራሙ ያንን መሰረት ያረጋመውን አለ በሚለው ውይይት የመጣው ቅርብ ጊዜ ነው። ስለዚህ ከነኚህ ኃይሎች ጋር መተባበሩ እኛ ለያዝነው ለመረጥነው ወይ ለሚመረጠውና ለሚወሰንበት ፕሮግራም ጠቃሚ ነው ብለን እናምናለን። ቀደም ሲልም በሙቭመንት ንቅናቄ ሆነን የኛ አባላት በሱዳን የሚገኙ በሌላ ማካሄድ የሚገኙ ከነኛ አይነት ፓርቲዎች ሊበራል ከሆኑ ሶሻል ዴሞክራቲክ ቀኝ ካላቸው ፓርቲዎች አውሮፓ ከሚገኙ ፓርቲዎች ጋር ጥሩ ግንኙነት አላቸው። በስቶክሆልም እናንተም የአርበኞች ግንቦት ሰባትም እና አንተም ሌሎቻችሁም ደግሞ በድርጅቱም በድርጅቱም ሆነ ያሉ ኢትዮጵያን በሙሉ ቅርበታቸውና ግንኙነታቸው እነኚህን የኢትዮጵያን ጉዳይ ከሚያራምዱና የሰብአዊ መብትና የፍትህ ሁኔታ ከሚያስተጋቡ የሶሻል ዴሞክራሲ አባላት ጋራ የነበረ ቅርበት ስላለ ያም ለዚህ ለምናረጋው እንትን የተወሰነ ግባት ሰጥቶናል። ሶ አሁን የተጀመረ ነው ግንኙነቱ ቀደም ያለ ቢሆንም ወደ ሶሻል ዴሞክራሲ ፓርቲ ሁኔታ አዝማሚያ ካለ ከነኚህ ድርጅቶች ኃይሎች ጋር ያለን ግንኙነትና ቅርበት እየተጠናከረ ይሄዳል ማለት ነው።
በነገራችን ላይ አቶ ናምን የስዊድን እና በተለይ የጀርመን ሶሻል ዴሞክራሲ ፓርቲ ምናልባት ዜናውን ሰምቶ እንደሆነ ለማስታወስ ነው የአፍሪካ ሀገሮችን የሶሻል ዴሞክራቲክ ፓርቲዎችን ለማጠናከር ናሚቢያ ዊንድ ሆክ ስብሰባ አድርገው ነበር ከአንድ አመት በፊት መሰለኝ። እኛም በእኛ ሬዲዮ ተክሰነዋል። እዛ ላይ የወያኔ እኔም የሶሻል ዴሞክራቲክ ነኝና ልግባበት ልገኝበት ብለው እዛ ስብሰባ ላይ ጠይቀው አባረዋቸዋል። እናንተ የሶሻል ዴሞክራሲ ሐሳቡም አይዲያውም ምንም የላችሁ ስለዚህ እናንተን አናስገባም ብለው ዋናው አዘጋጅ የጀርመን ሶሻል ዴሞክራት ነበር የስዊድኖችም አብረው ነበሩበት አባረዋቸው ነበር። ይሄን ያውቁ ነበር?
አዎ ይሄንን እንግዲህ ሰምቻለሁ። ዝክሩን ታጠሉኩት ባይሆንም ይሄንን ሰምቻለሁ። በርግጥም ትልቅ ቆራጥ እርምጃ ነው የተወሰደው። ምክንያቱም ሶሻል ዴሞክራቲክ ፓርቲ እና ሶሻል ዴሞክራሲያዊ ፊሎሶፊ ኢሴንሻሊ በጣም ሰብአዊ የሆነ ሊበራል የሆነ በሰው ልጅ ዲግኒቲ በሰው ልጅ ክብር ሉዓላዊነት እና ክብር ላይ የተመሰረተ ነው። አንዱ ባላ ሌላው ደግሞ በማህበራዊ ፍትህ ላይ የተመሰረተ ነው። ከዚያ አኳያ እጅግ ጸረ ሰው ጸረ ህዝብና ጸረ ህዝብ ናጸራ ሀገር የሆነ የወያኔ ኃይል መጥቶ እዛ ላይ ልሳተፍ ሲል ማባረራቸው ተገቢ ነው። ከነሱ ፕሪንሲፕልም ከነሱ ፍልስፍና ከነሱ ፕሮግራም ጋር ከራያቸው ጋር ምንም የሚገናኝ ነገር የለውም። እንደውም ለስታሊናዊ የሆነ ለፋሽስታዊ ቅርበት ያለው ነው የወያኔ ርዕዮተ ዓለም አለኝ ብሎ አብዮታዊ ዴሞክራሲ የሚለው እና ያ መደረጉ ትክክል ነው ያው አውቃለሁ ለማለት ነው።
በጣም ጥሩ። የአርበኞች ግንቦት ሰባትን ነገር ካነሳን አይቀር ያው ቅድም እርሶ ነካርገውታል ወደ ሀገር ቤት እንገባለን። ባንዶሩስ እንደውም የፕሬስ ኮንፈረንሱን ተመልክቼ ነበር እንደ ማንኛውም ኢትዮጵያዊና በአንድ ወር ጊዜ ውስጥ ብላችኋል ይሄ ነገር አሁንም እንደጠና ነው?
አዎ እንደጠና ነው። እንግዲህ ዝርዝር ጉዳዮች አሉ። እንዴት ነው የሚገባው? በምን ሁኔታ ነው የሚገባው? ማን ነው የሚገባው? አማራሩ ብቻ ነው አባራት ነው የሚሉ ዝርዝር ጉዳዮችን እየተነጋገርን ነው። ግን ጀነራሊ የተቀመጠው ታይም ፍሬም አንድ ወር ነው። ያው ከጠቅላይ ሚኒስትሩና ከአቶ ለማ መገርሳ ጋር ንቅናቄው ዴሊጌሽን ባደረግነው ውይይት ባጭር ጊዜ ውስጥ መግባቱ ነገር በጣም ወሳኝ እንደሆነ ነው የተግባባ ነው። ስለዚህ የመግባቱ ነገር ባጭር ጊዜ ውስጥ በአንድ ወር ባልበለጠ ጊዜ ውስጥ ይሆናል ማለት ነው። መቼ ቀን በየትኛው አውሮፕላን በየትኛው መንገድ ምን ያህል ሰው የሚለው ነገር ዝርዝር ስለሆነ እሱን እንግዲህ እየሰራንበት።
አቶ ናምን ይሄ የሚስጥር ጉዳይ ሊሆን ይችላል ወይንም የጸጥታ ጉዳይ ሊሆን ይችላል። የጸጥታቸውን ሁኔታስ ጋራንቲ አግኝታችኋል? ኢትዮጵያ ስትገቡ ከመንግስትም ሆነ ከጠቅላይ ሚኒስትሩም ሆነ ከዛ አካባቢ አያሰጋችሁም?
እንግዲህ ይሄ ከጠቅላይ ሚኒስትሩ ጋር በተደረገው ውይይት ላይ ባለፈው በጋዜጣዊ መግለጫ ምን ተሰጠው በዶክተር ብርሃኑ አቶ አንዳርጋቸውና አቶ ኤፍሬም በተገኙበት አንዱ ያቀረብነው አምስት ልኡካን የነበሩበት ዴሊጌሽን ነበር ከነሱ ጋር የተገናኘው እኔንም ጨምሮ። አንዱ የቀረበው እኛ በኩል የጸጥታ ጉዳይ ነበር። ይህን አስመልክቶ መግባባት ላይ ደርሰናል። በአጠቃላይ መግባባት ላይ ደርሰናል። ስለዚህ በእኛ በኩል የሚደረግም በእነሱ በኩል የሚደረገው ነገር ዝርዝር ሁኔታዎች ተግባብተናል ለማለት ነው። አይ ቲንክ ባጭሩ በዛ በገልጸው ይሻላል።
በጣም ጥሩ። እንግዲህ ወታደሮች አገር ቤትም ይኖራቸዋል ነው የሚባለው፣ ኤርትራም ይኖራቸዋል ነው የሚባለው። የእነዚህንም ጉዳይ ተነጋግራቸዋል ብለን እንገምታለን። ትክክል ነው ግምታችን?
ትክክል ነው። በብዙ መቶ የሚቆጠሩ ታጣቂ ኃይሎች ኤርትራ ውስጥ አሉ፣ እንዲሁም በብዙ ሺህ የሚቆጠሩ ኢትዮጵያ ውስጥ አሉ፣ በየቦታው በትናንሽ ቡድኖች። እነኝም ሁሉ የሚመለከቱ ነገሮች አንስተን ተነጋግረናል። ከዚህም ላይ መግባባት አለ። አሁንም ዝርዝሩ ሊሄድበት አልችልም።
በጣም ጥሩ። እንግዲህ ውይይታችን ለማጠቃለል ያህል እንግዲህ ከእርስዎ ጋር ባደረግነው ውይይት እንደገባን አባሎቹን እና ደጋፊዎቹን በስዊድን አካባቢ ለሚኖሩ ያስተላለፉት መልእክት እንግዲህ ከተሳሳትኩ እታረማለሁ፣ የሚቀጥለው ምርጫ ላይ በገፍ ወጥታችሁ ምርጫ አድርጉ፣ ስትመርጡ ደግሞ ሶሻል ዴሞክራሲ ለኢትዮጵያኖችም ሆነ ለኤርትራኖች ወይም ለሌሎች በስደት ለሚገኙ ጠቃሚ ነው ነው የሚሉት። ይሄን ነገር እኛ አይደለንም ሬዲዮኑ በእንደዚህ አይነቱ ጥያቄ ላይ ኒውትራል ነው፣ ግን እናንተ ይሄንን ለአባሎቻችሁ ደፍራችሁ ነው የተናገራችሁት ባለሳሳ?
አዎ ደፍረን ነው የምንናገረው፣ ምክንያቱም የምናምንበት በመሆኑ ነው። የምናምንበት ቅድም እንዳልኩትም ለማጠቃለል በሁለት መልክ አስቀምጫለሁ። አንደኛ የሶሻል ዴሞክራሲያዊ ፓርቲ እንደሚታወቀው ለስደተኛው በጣም በጎ አመለካከት ያለው እና ስደተኛውን የታደገ ፓርቲ ነው። ለስደተኛው ብዙ ጥቅምና ብዙ ቤነፊት ብዙ ውለታ የዋለ ነው። ከመርህ አኳያ መርህ ስላለው ነው። ሁሉንም ዜጋ ሁሉንም ሰብአዊ ፍጡር እንደ ሰብአዊ ፍጡር እንደ ሰው ስለሚያይ ዲስክሪሚኔት ስለማያደርግ ዘረኛ ስላልሆነ በማህበራዊ ፍትህና በሰው ልጆች እኩልነት ስለሚያምን የእኛም እምነት ይሄ ስለሆነ መደገፍ አለበት ከመርህ አኳያ ነው። ፕራክቲካሊ ደግሞ ከፕራክቲካል እንትን አንጻር የስዊድን ያለው ስደተኛ ኢትዮጵያዊም ሆነ ኤርትራዊም ሆነ ሌሎች በሙሉ ከራሳቸውም ኢንተረስ ከራሳቸውም ጥቅም ከራሳቸውም ደህንነት ከራሳቸውም ዋስትና አኳያ የስደተኛ ጸር የሆኑና ጸረ ስደተኛ የሆኑ ኃይሎች በስልጣን ላይ ከመጡ አደጋውን መገንዘብ አለባቸው፣ ከወዲሁ በስዊድን ፖለቲካ ጉልህ ሚና መውሰድ አለባቸው፣ የራሳቸውን እድል በራሳቸው መወሰን አለባቸው። ማለት እነሱን የሚጠቅም እነሱን መብት የሚያከብር የስደተኛውን ጥቅምና መብት የሚያከብር ሁሉንም አቃፊ የሆነ ስርዓት መቀጠል አለበት። ይህ ስርዓት ደግሞ የሶሻል ዴሞክራሲ ፓርቲው የሚመራው አሁን ያለው መንግስት ነው። ያ ሶሻል ዴሞክራሲያዊ ፓርቲ በእነኚህ አክራሪ ኃይሎች ከተሸነፈ ትልቅ አደጋ ነው ለስደተኛው። ይሄ ፕራክቲካሊ ነው። ስለዚህ እያንዳንዱ ኢትዮጵያዊ፣ እያንዳንዱ ኤርትራዊ፣ እያንዳንዱ ስደተኛ በሶሻል ዴሞክራሲው መቀጠል ተጠቃሚ ይሆናል፣ ዋስትና ደህንነቱ ይረጋገጣል ብለን እናምናለን። ሁለተኛው ደግሞ ቅድም እንዳልኩት እንደነ ክቡር አንደሽ የኤምፒ የሶሻል ዴሞክራሲ ፓርቲ ድቅድቅ ባለ ጨለማ ወቅት የፈረንጁ ዓለምም ከወያኔ ጋር ወግኖ ባለበት ጊዜ ትላልቅ ድምጾች ነበሩ፣ በፓርላማ በመንግስት በዓለም አቀፍ ደረጃ እያወገዙ ያንን ስርዓት የወያኔ ስርዓት ከኢትዮጵያ ጎን ይቆም። እነኛ አንዱ ይሄ ሰው እና እነኚህንም መምረጥና ውለታችንን ማረጋገጥ ሞራሊም ትክክል ነው ብለን እናምናለን። ስለዚህ በእነኚህ ሶስት ምክንያቶች ከመርህ አኳያ ፕራክቲካሊ ስደተኛው ከሚያገኘው ጥቅም ዋስትና ደህንነት አኳያ፣ ሶስተኛ ውለታን ከመመለስና ከኢትዮጵያና ከኢትዮጵያ ሕዝብ ጎን የቆሙትን የስዊድን ፓርላማ አባላት መምረጥ ወሳኝ መሆኑን ስለምናውቅ ይህንን ሁሉም ኢትዮጵያዊ ተረባርቦ ሶሻል ዴሞክራሲ ፓርቲ መምረጥ ማስመረጥ ብቻ ሳይሆን በካምፔኑም ላይ ተሳትፎ በእያንዳንዱ ቤት እያንኳኳ የእነሱን ሊትሬቸር እና የምረጡኝ ዘመቻ ማገዝ ወሳኝ ነው ብለን እናምናለን። ከራሱ ከእያንዳንዱ ኢትዮጵያዊ ስዊድን ያለው ኢትዮጵያዊ ጥቅም፣ ደህንነት፣ ዋስትና አኳያ መታየት የሚገባው ነው። ስለዚህ ለተከበራችሁ ኢትዮጵያ ወገኖች በሙሉ በስዊድን ለማቀርበው ጥሪ የሶሻል ዴሞክራሲ ፓርቲውን እንድንመርጥ ሚስተር አንደሽ እንዲመረጥ እነሱም ሌሎቹም እንዲመረጡ የምንችለውን ሁሉ በየአካባቢው እንድናረግ የተቻለን ተተን እንድንሰራ እንዲሁም ለኤርትራ ወገኖቻችን በሙሉ ተመሳሳይ የሆነ ሁኔታ ስላለ በዚህ አጋጣሚ ጥሬን ለማቅረብ ወዳለሁ። አቶ
ናምን እንግዲህ ለማጠቃለል ያህል በመጨረሻ በጠቅላላ ይሄ ሬዲዮ በቀጥታም ሆነ በኢንተርኔት በተለያየ መንገድ ባለም ዙሪያ ላሉ ወገኖች ለሚያዳምጡ የሚያስተላልፉት አጠር ያለ መልእክት ካሉት?
አዎ እንግዲህ እኔም ማስተላልፈው ሌላው አጠር ያለ መልእክት ሱዳንን በሚመለከት ካስተላለፉኝ በኋላ በአጠቃላይ በኢትዮጵያ ውስጥ በጣም ትልቅ ለውጥ እየተደረገ ነው። ይሄ ለውጥ ግቡ እንዲመጣ ኢትዮጵያ ሀገራችን ዲሞክራሲያዊ እንድትሆን የሁላችንም ዜጎች ነጻነትና መብት እንዲከበር ሁሉም በውጭ የሚገኝ ኢትዮጵያዊ መረባረብ ያለበት ጊዜ አሁን ነው። በስዊድንም ሆነ በመላው ዓለም የሚገኙ ኢትዮጵያውያን ለዚህ ለውጥ ምን እንደተቀማለው ሳይሆን ይሄ ለውጥ እንዲገፋ ምን ማድረግ ይችላልው በግሌ ብሎ አስቦ የሚችለውን ሁሉ አስተዋጽኦ እንዲያደርግ በሚችለው ሁሉ ሚና እንዲኖረው ሁላችንም ለሀገራችን ለህዝባችን የሚጠቅሙ ተጨባጭ ሆኑ ስራዎችን ለመስራት የምንረባረብበት ጊዜ አሁን ነው። ስለዚህ በጋራ ዓለም አቀፍ ዙሪያ ሁሉም ኢትዮጵያዊ ይሄንን ለሀገር ለወገን የሚጠቅም ሀገራችንን ከማጥ ውስጥ ከመቀመቅ ውስጥ አውጥቶ ወደ ተስፋ እያበስጓዘ ያለ ለውጥ በጠቅላይ ሚኒስትር አብይና በአቶ ለማ መገርሳ የሚመራውን ለውጥ ማገዝ ያስፈልጋል። የኛ ንቅናቄ ደግሞ ለዚህ ለውጥ ትልቅ ድጋፍ አለው። ሀገር ውስጥ ገብቶ ለመንቀሳቀስ ወስኖ ያው ቀደም እንደተነጋገርነው ወደ ፓርቲ ተሸጋግሮ ብዙ አስተዋጽኦ ለማድረግ እቅድ አለው። ይሄንንም በመርዳት ሁሉም ኢትዮጵያዊ የሚችለውን ሁሉ አስተዋጽኦ እንዲያርግ ጥሬን ለማስተላለፍ ወዳለሁ።
ጌታዬ ከኛ ጋር ሆኖ ሐሳቡን ስላካፈሉን እጅግ በጣም አመሰግናለሁ። ወደፊት ከሀገር ቤትም ቢሆን ከሌላ ቦታ ሰፋ ያለ ውይይት እንደምናደርግ ባለሙ ተስፋ ነን። መልካም ምድር እንመኝልዎታለን ለርሶም ለድርጅቶም። ጤና ይስጥልኝ ጌታዬ።
በጣም አመሰግናለሁ አቶ አህመድ፣ እንዲሁም ወገኖቼ፣ ወንድሞች፣ እህቶች፣ አባቶች፣ እናቶች በሱድ የምትገኙ ደህና ሁኑ፣ በሰላም ያገናኙ።
አድማጮቻችን ይህ የምታዳምጡት ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ እንደ ኢትዮጵያ አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት ድረስ የሚያስተላልፈው ፕሮግራም ይሄው እንግዲህ ሊያገባድድ ጥቂት ደቂቃዎች ቀሩታል። ከዛ በፊት አድማጫችን ደውለው አንድ አድማጫችን ደውለው ፕሉስ ጅሮአችሁን ካላችሁ ለምን አትነግሩንም ብለው ነበር። እኛም እንግዲህ ፈላልገን አግኝተነዋል። ስዊሽም አለን የሬዲዮኑን ማለት ነው። ስዊሽም አለን ግን ቅድሚያ ለዚህ ለኢንተርቪው ሰጥተን ይኸው አሁን ጊዜ ስላለን ፕሉስ ጅሮአችንና ስዊሽውን እንነግራለን። ከዛ በመጨረሻ ላይ ደግሞ እጣ ታወጣላችሁ መሰለኝ። በዛ ያሉ መልስ መጥቷል፣ ብዙ መልሶች መጥቷል። እጣ እናወጣለን። ፕሉስ ጅሮአችን 9251848408 ደግመዋለሁ፣ 9251848408 የገንዘብ ነገር ስለሆነ ሶስተኛ ጊዜ ልድገመው፣ 9251848408 ፕሉስ ጂሮ ነው። ኢትዮጵያ ድምጽ ሬዲዮ ስዊሽም አለው። ስዊሹ ደግሞ 1 2 3 0 8 7 7 3 8 1 ደግመዋለሁ፣ 1 2 3 0 8 7 7 3 8 1 ለሶስተኛ ጊዜ ስዊችን ደግመዋለሁ፣ 1 2 3 0 8 7 7 3 8 1 ነው። እንግዲህ አድማጮቻችን የዛሬውን ጥያቄ ብዙ ሰዎች መልሰዋል። በጣም ነው የምናደርገው። እጣውን እንግዲህ አሁን እናወጣለን። መልሱ ምንድነው?
በርካታ ያሉ ሰዎች መልሰዋል። እንግዲህ ያው ጥያቄው የቀረበው ቀጣይ ሳምንት የቴዲ አፍሮን ኮንሰርት እዚህ ግሉበን የሚደረገውን የሚያስገባውን ትኬት ለማግኘት ማለት ነው።
ትክክል።
ስለዚህ በርካታ ሰዎች ለመለሱ ያው ልክ እንደ ሀገር ቤት
ስጣል ታይ ባግለን
ቁጭ አርገናል። ፍለፍት እዚህ ስቱዲዮ ውስጥ እንግዲህ ቴሌቪዥን ስላልሆነ አይታይም እንጂ
ፌስቡክ ላይ ብናስተላልፈው ኖሮ ይታይ ነበር። ይቅርታ ፌስቡክ ዛሬ የለንም እንደምከተለው ማለት ነው።
አሁን እንግዲህ ብዙ ሰዎች ስልክ መስመራችን ላይ በመገኘት ብዙ ተሳትፎ አድርገዋል። ግን ተሳትፎ ካደረጉት ውስጥ 12 ሰዎች ናቸው በትክክል የመለሱት። የሚኖርን ትኬት ደግሞ አንድ ስለሆነ 11 ሰዎች ይወድቃሉ ማለት
ነው። ጥሩ ተሳታፊ
ነው።
ኦኬ መልሱ ምንድነው?
ልክ ነው። ፍሮኒና ሚሮ ፊዮሪና
ሚሮ ፊዮሪና
ፊዮሪና
ደስ የምትል ዘፈን። ኦኬ ፊዮሪና የመለሳችሁ ትክክል የመለሳችሁ 12 ናችሁ። ከደወላችሁ ውስጥ አሁን እጣው ይወጣል። ማን ነው የሚያወጣው? እኔ ነኝ የማወጣው። አቤት ይሄ የሚደርሰው ሰው ምን ያህል እንደሚወደኝ መገመት አያቅተኝ። ኦኬ እንደዚህ ያረግና
አንዱ ተሰባለ።
እስቲ እቺኛዋ ምንድነች? ምንድነው የሚለው? ፋንታሁን ይላል።
ፋንታሁን
አሸናፊ ሆነው ቲኬቱን አግኝቷል። ስልክ ቁጥር ግን የለውም።
ስልክ ቁጥር እዛ ላይ
አለ ዛሬ።
አሃ እዛ ላይ ጽፏቸዋል። ኦኬ ፋንታሁን የስልክ ቁጥሮትን ይደውልልዎታል። ሙሉ ስሞትንና ሙሉ ስሞ
ከመታወቂያ ላይ ያለው መሆን አለበት።
አዎ መታወቂያ ላይ ያለው፣ ምክንያቱም እዛ ሲሄዱ ቲኬት አይደለም የምንሰጠው። ያሸነፉትን ባለፈው ሳምንት ሁለት ሰዎች ስምና የዛሬውን ስም እንሰጣለን ለአዘጋጆቹ። እዛ ላይ ሲሰለፉ ስሞትን ይጠይቀውታል። ያን ጊዜ መታወቂያ ሳይተው ይገባሉ ማለት ነው በክብር።
ስለዚህ ይደወልላቸውና ወይም እንደውላቸዋለን ማለት ነው። ስልካቸው
አለ።
በጣም ጥሩ።
ኦኬ እንግዲህ አድማጮቻችን የዛሬው ፕሮግራማችን ይሄን ይመስል ነበር። በሳምንት ፕሮግራማችን እስከምንገናኝ እንሰናበታችሁ። እኔ አህመድ።
እኔም ዘውዱ።
እኔም ግሩም።
ጤና ይስጥልን። እስከ ሳምንት። መልካም ሳምንት።
Yeah.